höras på Stockholms starkaste närradiosändare.
አድማጮችን ይህ የምታደምጡት በስቱኮል ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ልዩነታችን ካንድነታችን አይበልጥም። ኢትዮጵያ ሀገራችን ከውጭ ወራሪ ኃይል ጋር ጦርነት በገጠመችባቸው ጊዜያት ሁሉ ከየትኛውም ጎሳ ለጠላት ያደሩ ሰዎች እንደነበሩ ከታሪክ እንረዳለን። ያም ሆኖ ተበታትኖ በየትናንሽ ባህላዊ የሰፈር አስተዳደሮች ላይ ይተዳደር የነበረውን ህዝብ በማሰባሰብ የተጠናከረች ኢትዮጵያ እውን እንድትሆን የታገለው የአንድነት ኃይል አሸንፎ ዛሬ እንዲህ እናፍርሳት አይ እናድሳት የለም አፍርሰን እንስራት የምንላትን ሀገር ለኛ ማስረከብ ተቻለ። ይህች ሀገር እንዲህ በቀላሉ እዚህ የደረሰች አይደለችም። የኢትዮጵያን አንድነት ለማስተበቅ እነ አሊ እነ ጎበና እነ ባልቻ እነ ሀብተ ጊዮርጊስ ጃገማ ኬሎን እንዲሁም እነ ጀነራል ለገሰ አስፋው ሌላም ስማቸው ተጠቅሶ የማያልቁ እልፍ አእላፍ ሀገር ወዳድ ወገን አፍቃሪ የሀገር ዘውዶች ደምና አጥንት ሊከፍሉባት ሲነሱ መሰረታዊ ህልማቸው የነበረው ትርጉሙ ብዙ የሆነችን ሀገር በነጻነት ለኛ ለማውረስ እንጂ በውስጣቸው ለእከሌ ብሔር የሚል ማስረጃ በታሪክ ማህደር ውስጥ ሰፍሮ አልተገኘም። በእነሱ መስዋዕትነትም ህልቆ መሳፍርት የሌለው የሀገር ባንዳና የውጭ ወራሪ ኃይል ፍላጎታቸውን ከዳር ሳይደርሱ በምኞት ብቻ እንዲቀሩ ሆነው አልፈዋል። ሆኖም እንዳለመታደል ሆነና በብዙ ዋጋ ተገንብታ አንድነቷ ተጠብቆ የኖረች ሀገርን በኔ ከሞት ሰርዶ አይብቀል አባዜ የዘር ግንዱ አንባገነንነትና ዘረኝነት የሆነው የህወሓት መራሹ መንግስት ላለፉት 26 ዓመታት ከአድዋ እስከ ካራመራ ከባድሜ እስከ መቅደላ በደም የተገነቡ ሀገራዊ አንድነት ስሜቶቻችንን በማጥፋት ዘርን መሰረት ያደረገ ፖለቲካ በማራመድ አንዱን ከአንዱ በማሳነስ ባልነበረበትና ባልሰራው ጥፋት ተጠያቂ ለማድረግ በፈጠራ ላይ የተመሰረቱት የታሪክ ማስረጃዎችን በየመጻፉ በመወዝ እንዲሁም በሚሊዮን የሚቆጠር የህዝብ ንብረትና ሀብት በማባከን ለወደደውና የኔ ነው ላለው ማህበረሰብ ሐውልቲን ሲያሰራ ለሌላው ደግሞ አኖሌን ሲያቆምና ሀገር ተረካቢ ትውልዶች የተሳሳተ የታሪክ አስተምሮት እንዲኖራቸው ሲያደርግ ቆይቷል። እርስ በርስ ተዋዶና ተከባብሮ የኖረን ህዝብ በመከፋፈል ለዘመናት አንድነቷን ጠብቃ የኖረችን ሀገር ሀገራዊ ፋይዳን ሳይሆን ብሔር ተኮር የሆነ ፖለቲካ በማራመድ የዘመናት አልገዛም ባይነቷን ሸርሽሮ ሀገራችንን በብሔር ቅኝ ግዛት ስር አድርጓት ቆይቷል። ለዚህ አጥፊ ስራው ያመቸው ዘንድም በከፍተኛ ትምህርት ተቋማት ውስጥ የታሪክ ትምህርት አስተምሮት ቅርንጫፎቻችንን በመዝጋት አጠቃላይ በጀቶችን በማዞር ወደፊት ሊተገብረው ላሰበው ጨለማ ህልሙ ማሳኪያ ይሆን ዘንድ እነ መቀሌ ኢንስቲትዩት ኦፍ ቴክኖሎጂስ MIT ባቅም ያሳድጋል ያደራጃል። ለምን ብለው የሚጠይቁ የታሪክ ምሁራን ፖለቲከኞች ጋዜጠኞች የነጻነት ታጋዮች እንዲሁም የሀገር ፍቅርና የአንድነት ስሜት እንዲሁም ቅጣጣ አስተላደር ብልሹነትና የሕግ በላይነት አለመኖር ወጣትነታቸውን ያሸነፈው ሀገሪዎችን ጸረ ሰላም የለውጥ እንቅፋት ሽብርተኛ ከዚያም ሲያልፍም ጋኔል የሚል ታርጋ የለጥፋባቸውና ያሳድዳቸዋል። ሲያሽቻው አስቸኳይ የጊዜ አዋጅ በሚል ሽፋን ንጹሃን ዜጎችን በግፍ ያስራል ይገድላል። በለሰቀናቸው ከሀገር በመሰደድ ቀሪድሚያቸውን በባዕዳን ሀገር እንደው አላዋቂ ተቀብረው በዝምታ ይኖራሉ። ታዲያ ይህ እውነታ ለሁሉም የሚሰራ ቀመር ሆኖ አይገኝም። ሀገር ውስጥ በተለያዩ ግዚያቶች የሚነሱ ህዝባዊ እንብተኝነትን አጋጣሚ በመጠቀም ባልተገባ የብሔር ማንነት ላይ በመመስረት ህዝባዊ እንብተኝነቱን የራስ ፈጠራ አድርጎ በመውሰድ ባልነበረበት የሂደቱ ዋንኛ ተዋናይና ማርሽ ቀያሪ ሆኖ ለመታየት መሰሎቹን ይሰበስብና የሆነ ስም ሰጥቶ ማህበር ወይንም ህብረት የሚል ታርጋ ለጥፎ ለተቀን በመዳከርና ህዝብን በማደናገር በአቋራጭ የስልጣን ወንበር ላይ ፍጥጥ ለማለት የሚጥሩ ህዋታዊ ባንዳዎች መኖራቸውንም ልብ ይሏል። በተለይ ይህ ጉዳይ የታሪክና የፖለቲካ ምሁራንን ባዮች ጓዳ የሚጠነሰስ የመሆኑ ጉዳይ ሁኔታው አሳሳቢና አደገኛ ከማድረጉም በላይ ሀገሪቷን በማናለብኝነት እየዘወራት ላለው አምባገነን ስርዓት እድሜ ማራዘሚያ ዋንኛ ግባት በመሆን አገልግሏል። በተለይ የዚህ እኩይ ስራ ውጤት በስደት ዓለም ያሉ ኢትዮጵያውያን ውስጥ በስፋት ተንሰራፍቶ ያለ ሀቅ ሆኗል። ከዚህም ባሻገር ባለፉት 26 ዓመታት ውስጥ የሚነሱ ህዝባዊ እንብተኝነቶች መነሻ የትግል ግባቸው ሀገራዊ ይዘትን ያቀፈ ባለመሆኑ ጉዳዩ ከወረዳና ከከተሞች አልፎ ሁሉንም ማህበረሰብ ተደራሽ የማድረግና በስሜት ኮርኩሮ ወደ ትግል መድረክ በማውጣት ደረጃ የሚኖረው አቅም እጅግ ያነሰ ከመሆኑም በላይ ውጤት ከመምጣት ይልቅ አገዛዙ በተለያዩ አካባቢ የሚነሱ የለውጥ ጥያቄዎችን የማፈን አቅም እንዲፈጠር ከማድረጉም ባሻገር በማህበረሰባት መካከል ታግሎ የማሸነፍ ስሜትንና ድፍረትን በመሸርሸር የአቅም አልባነት ስሜት እንዲፈጠርባቸው ማድረግ ደረጃ ጉልህ ሚና በመጫወት ላይ ይገኛል። እንደማሳያነት ባለፉት 5 ዓመታት ውስጥ የተካሄዱትን ፍትህን መሰረት ያደረጉ የህዝብ ጥያቄዎችን በግርድፉ ማየቱ በቂ ማስረጃ ነው እንላለን። የኮንሶ ማህበረሰብ ህገ መንግስቱን መሰረት ያደረገ ያስተዳደር ነጻነት ጥያቄ፣ የጋምቤላና የቤኒሻንጉል ያላግባብ ከመሬት ያለመፈንቀል ጥያቄ፣ የወልቃይት ጠገዴ ማህበረሰብ የማንነት ጥያቄ፣ በኦሮሞያውያን ማህበረሰብ የተነሳው የፍትህና የለውጥ ጥያቄ፣ ከሰሞኑ ደግሞ ስንመጣ የዕለት ግብር ዋጋ ተመን መሰረት ያደረገው የነጋዴው ማህበረሰብ የፍትህ መጓደል ጥያቄ ወዘተ ወዘተ ናቸው። ህወሓት መራሹን የወያኔ መንግስት ከበትረ ስልጣኑ በማውረድ ሰላማዊ የተጠበቀ ሁሉም ዜጋ በብሔሩ ሳይሆን በሰውነቱ የሚከበርበት ሀገር ትኖረን ዘንድ ሁሉም በያለበት በህብረት መደራጀቱ ተደራጅቶም ባገኘው ቀዳዳ የወያኔ አከርካሪ መምታት የግድ የሚለን ጊዜ ነው። ድርብ ያብር አይደል የሚባለው ሆኖም መደራጀታችን እስከ የትኛው አጽናፍ ድረስ የሚለው ጥያቄ ቀድሞ መነሳቱ፣ ተደራሽ አላማውን አስቀድሞ ማየት ሀገራዊ ፋይዳው እስከ ምን ድረስ የሚለውን መርምሮ ማወቁ የግድ ከመአለቱም በተጨማሪ ላለፉት 26 ዓመታት سنዘውረው ለነበረው የየብቻና ሀገርን ከፊት ያላስቀደመ መደራጀት መፍትሄ አልባ ከመሆኑም በላይ መጨረሻው ጥፋት ብቻ መሆኑን ለማስረዳት ላለፉት 40 ዓመታት የኢትዮጵያን ታሪክ መመልከቱ በቂ ምላሽ ይሰጣናል። እንደምሳሌ ለመጥቀስ ያህል የህወሓት አደረጃጀትና የድብቅ አላማዎችን ተግባራዊ ለማድረግ የሄደበት ርቀት መመልከት በቂ ማሳያ ነው። በአንጻሩ የአንድነትን አቅም ለማሳየት በጎንደርና በአዳማ ላይ የተነሱ የእኔነትና የተቆርቋሪነት ስሜት የፈጠረውን የትግል ስሜትና አቅም ምን ያክል ጥልቀት ያለው መሆኑና የሁለቱ ማህበረሰባት በሁለት መድረክ ደምህ ደሜ ብለው አንዱ ለአንዱ መነሳቱ በህዋት መራሹ አስተዳደር ውስጥ ምን ያክል ሽብር እንደፈጠረ ለመረዳት የሥርዓቱ አፈቀላጤ የነበሩትን አቶ ጌታቸው ረዳን ማስተዋወስ በቂ ነው። የቀደሙት አባቶቻችን የአንድነትና ህብረት ገብቷቸው ከኢትዮጵያም አንድነት ባሻገር አፍሪካን አንድ ለማድረግ ከፍተኛ ሚና በመጫወት ሀገራችንን የአፍሪካ ህብረት መዲና በማድረግ ለኛ ባደራ ሰጥተው አልፈዋል። ከዚህም ሲያልፍ በአሁን ወቅት ዓለም ወደ አንድ መንደር እየመጣች ባለችበት ጊዜ ሀገራት ወደ አንድ መምጣት በጋራ ጥቅም ላይ መስራት አስፈላጊነቱን ከመጨውም በላይ በተረዱበት ወቅት ለሀገራችን ኢትዮጵያ ዘርን መሰረት ያደረገ አስተሳሰብና ብሔርን መሰረት ያደረገ የፖለቲካል ፕሮግራም ማራመድ አላዋቂነት ከመሆኑም በላይ ከጥቅሙ ይልቅ ዘርፈ ብዙ ጥፋቶች የጎሉ ከመሆናቸው ባሻገር አንድነቷ ተጠብቆ የኖረች ሀገርን በማፈራረስ ወደማንወጣው የጥፋት ቁልቁሎስ ውስጥ ይከተናል። ላለፉት 40 አመታት ስንጎተትበት የነበረውን የብሔር ፖለቲካ በተለይም ባለፉት 26 አመታት ሲጫንብን የነበረውን የመለያየት ቀንበር ወደ ጎን በመተው ባንድ ላይ መጓዝ የምርጫ ጉዳይ ሳይሆን የህልውና ጉዳይ ይሆናል። ብልህ ከሰው ስተት ይማራል እንዲሉ ዘርን መሰረት ያደረገ አስተሳሰብ መዘዙን ከጎረቤት ሀገራት መማር አዋቂነት ነው። ያ ካልሆነ ግን ማንንም ተጠቃሚ የማያደርግ ልቂት ውስጥ ሳንፈልግ ተጎትተን መዘፈቃችን እንደ እሬት የሚመር እውነታ ይሆናል። አንድ እንጨት ብቻውን አይነድም የሚለውን የአባቶቻችንን ብሂል በማስቀደም ልዩነታችን ካንድነታችን አይበልጥም የሚለውን ብሂል በማንገብ የተባበረ ክንዳችንን በአንድ መንፈስ አጠንክረን ለህዝባችንና ለሀገራችን ህልውና ጠንቅ የሆነውን ፍርሃት በማስወገድ ብሔር ብሔረሰቦች ልዩነታቸውን በጠመንጃ ሳይሆን ዲሞክራሲያዊና ፍትሃዊ በሆነ መንገድ በማጥበብና ትስስራቸውን በማሳደግ ሰላሟና አንድነቷ የተጠበቀች ሀገር ለኛም ለቀጣዩም ትውልድ እናትርፍ። የአባቶቻችንንም አደራ እንወጣ።
ሳቺ የክብሬን ታነት መልከት ልብሳቺ
ድጋሚ ጤና ይስጥልን ውድ አድማጮቻችን እነሆ እንግዲህ የኢትዮጵያ ድምጽ ሬዲዮ ሳምንታዊ ፕሮግራሙን ጀምሯል። በዛሬው ፕሮግራማችን እንደተለመደው የተለያዩ አርስቶችን እንዳስሳለን። የዛሬው እንግዳችን ወንድሙ መኮንን ይባላሉ። በለንደን በኪንግሃም ዩኒቨርሲቲ የኢኮኖሚ በተለይም የፋይናንስ ምሁርና አስተማሪ ናቸው። እንዲሁም በአሁኑ ጊዜ በመርምር ላይ ይገኛሉ። በተለያዩ ግዛቶች ኢትዮጵያ ውስጥ የኢትዮጵያ የአዲስ አበባ ዩኒቨርሲቲ መምህር ሆነው አገልግለዋል። በደጉ ጊዜ ከዚያም በኢትዮጵያ ኤርላይንስ የተለያዩ አገልግሎቶችን አማካሪም ሆነው ሰርተዋል። የተለያዩ ካምፓኒዎችን አልፎ ተርፎ እንግሊዝ ሀገር ቻርተርድ አካውንታንት ወይንም ደግሞ በስዊድኖቹ አጠራር አውቶሪሴራድ ሬቪሶር የሚሉት አለ ሆነው መሪም ሆነው አገልግለዋል። ከሳቸው ጋር ውይይት እናደርጋለን። የዛሬው ውይይታችን ኢትዮጵያ ውስጥ በነጋዴዎች ላይ ስለተጣለው የግብርና የታክስ ጉዳይ ይሆናል። ምን ይላሉ ባለሙያው? ምንም እንኳን ኢትዮጵያኖች አይነ ስውር እንደበተነው ባቄላና ጥራጥሬ በተለያየ ዓለም ተበታትነን ብንገኝም በተለይ ደግሞ የሚያሳዝነን ምሁራኖቻችን ሳይፈልጉ ዕውቀታቸውን ለእናት ሀገራቸው ለህዝባቸው መስጠት ሲችሉ በሰለጠነው ሀገር ሳይወዱ በግዱ በግዳቸው ዕውቀታቸውን ሲሰጡ ቢያሳዝነንም እስቲ እኚህ ምሁር ምን እንደሚሉ ዛሬ ከሳቸው ጋር ውይይትን በማድረግ የሚሉትን እንሰማለን። ከዚህ በተጨማሪ እንግዲህ የተለያዩ አርስቶችን እንዳስሳለን። ሰሞኑን የሚያሳዝን ዜና መስማት የተለመደ ሆኗል። ጆሮአችንም ከእንግዲህ ወዲህ ምንም የሚመጣ አዲስ ነገር የለም የማለት አዝማሚያ ዘይ መስላል እንጂ ወደ 180 የሚሆኑ ወጣት በተለይ ወጣት ኢትዮጵያውያን ከሶማሌና በተለይ ኢትዮጵያውያን ወደ የመን ሲሸሹ በመርከብ ወደ የመን ለመሸጋገር ሲሞክሩ የመርከቦቹ ባለቤቶች ባህር ላይ አስገድደው ወርውረዋቸው ጥለዋቸው ህይወታቸውን ማለፉን የተባበሩት መንግስታትና የተለያዩ የዓለም ሚዲያዎች የስዊድን ሚዲያ ገልጿል። ይህን በተመለከተ ለምንድን ነው ኢትዮጵያኖች በዚህ በቀውጢ ጊዜ ያውም የመን ውስጥ ኮሌራው ምኑ ሀገሪቷን በሚያናውጥበት ጊዜ ምን ታይቷቸው ነው ሀገራቸውን ጥለው በዚህ በመርከብ በባህር አውሎ ንፋሱን ግድያውን ምኑን ታግለው የመን ለመግባት ይሞክሩት? ይሄን በተመለከተ ከዛው በቀጥታ ሰዎችን ኢንተርቪው እናደርጋለን። ስለዚህ ጉዳይ ሁኔታው ከፈቀደልን እንግዲህ እስከ 6 ሰዓት ቆዩን። የበውቀቱ ሲዩምን ኑሮ ይባልና የሚል አስቂኝ ይዘንላችሁ ቀርበናል። እንግዲህ ኑሮ ይባልና ይላል በውቀቱ ሲዩም ዘውዱ ዛሬ አጥር ያለ ውይይት እናደርጋለን ይመስለኛል ካልተሳሳትኩ። እንግዲህ ስለ ኢትዮጵያ ሁኔታዎች የፖለቲካ የሶሻል የኢኮኖሚ ሁኔታዎች ውይይት እናደርጋለን። አድማጮቻችን ተካፈሉ። ውይይታችን እስከ 6 ሰዓት ድረስ ይቆያል ፕሮግራማችን ማለት ነው። በቅርቡ የኢትዮጵያ አዲስ አመት ይከበራል። የኢትዮጵያን አዲስ አመት በተመለከተ ደግሞ የተዘጋጀው ዝግጅት ማለትም የኢትዮጵያ ድምጽ ሬዲዮ 24ኛ አመቱን ያከብራል። በዚሁ በጋራ በሚከበር የኢትዮጵያ አዲስ አመትና የኢትዮጵያ ድምጽ ሬዲዮ አመታዊ በዓል ላይ ሃሉንዳ በሚደረገው ዝግጅት ለየት ያሉ ፕሮግራሞች ለማቅረብ እንደተሞከረ ገብቶናል። የዘንድሮው እንደተነገረን የዘንድሮው ፕሮግራም በተለይ የሚያተኩረው በመዝናኛ ላይ ነው። የተለያዩ መዝናኛዎች፣ ዘፈን፣ ጭፈራ፣ እስቲ በደስታ እናሳልፈው፣ ለአንድ ቀን በደስታ ችግራችንን እንርሳ የሚል መርህ ነው የዘንድሮው የኢትዮጵያ አዲስ አመት መርህ። አበባዮሽ የሚሉት ሁሉ በተለየ ሁኔታ ነው የተዘጋጁት። እሱን ሁሉ በተመለከተ ወደፊት ፕሮግራሙ እስከሚያልቅ ድረስ በዛሬውም በመጡትም ፕሮግራሞች እናሳውቃቸዋለን። ስለ ዝግጅቱ በአጠቃላይ የተለያዩ አርቲስቶች ይቀርባሉ ተብሎ ነው የተነገረን። እሱንም እንነግራቸዋለን፣ እንወያያለን። ጥያቄ አለ ዘውዱ። ጥያቄውን ወደ ኋላ ላይ የምታሰማው መሰለኝ። የዘንድሮ የአሁኑም ጥያቄ ለየት ያለ ነው። ያለፈው ጥያቄ በነገራችን ላይ በጣም የሚገርም ጥያቄ ነው። ምንድን ነበረ? ሀገሯ ዋሳ መገና። የመለሱት ሰዎች በሙሉ የሚገርመው ወሎ ነው ያሉት።
አዎ፣ በእርግጥ እሱ ጥያቄ
ለምንድን ነው
አነጋጋሪ ሆኗል። ብዙም ተሳትፎ የታየበት ነው። ሁለተኛም ነገር ደግሞ ሙዚቃውን የተጫወተው ታዋቂው ሙሉቀን መለሰ ነው። ጥያቄውን የላኩልን ሰው ይህን ጥያቄ የመለሰን እንትን
ስጦታ ስታለ
የመጽሐፍ ስጦታ አለኝ ብለው ነበር፣ ግን ማንም ሰው ሊመልሰው አልቻለ።
ለምን ይመስልሃል ግን የመለሱት በሙሉ የሰጡት ወሎ ወሎ ወሎ? እኔ እንኳን ጎጃም ነበር የመሰለኝ እውነቱን ለመናገር፣ ግን ወሎ ወሎ። አንዳንዱማ ጭራሽ የእጁ ቆቦ ምናምን ምናምን ያሉ አሉ፣ ከወሎም አልፈው ማለት ቦታውን ሁሉ እናውቃለን። እስቲ እንግዲህ የዛሬውን ጥያቄ ወደ ኋላ ላይ ትንሽ ቆየት ብሎ ዘውዱ ያሰማናል። በጥያቄውን ለመመለስ ተካፈሉ። በነገራችን ላይ የኢትዮጵያ ድምጽ ሬዲዮ ስቶኮልም ያለው ማለት ነው ፕሮግራሙን በቀጥታ ይተላለፋል። www.radiosidvast.sa ብላችሁ ብትገቡ በቀጥታ ማዳመጥ ትችላላችሁ። ላይቭ የሚለውን www.radiosidvast ነጥብ ኤስ ኢላይ ብትገቡ በቀጥታ ሬዲዮን ማዳመጥ ትችላላችሁ። እንግዲህ መልካም ቆይታ ከኢትዮጵያ ድምጽ ሬዲዮ ጋር እንመኝላችኋለን። እስከ 6 ሰዓት ከኛው ጋር ሁኑ። አስተያየቶች፣ ጥያቄዎች፣ መልእክቶች ካላችሁ በስልክ ቁጥራችን 0819100 መደወል ትችላላችሁ።
ከዛ በፊት ግን አንድ ባለፈው ሳምንት እንዳቀረብ ነው አቶ አባባ ተስፋዬ አቶ ተስፋዬ ሳሉ ሞታቸውን ሰምተናል። ለኢትዮጵያ ከፍተኛ ባለውለታ ናቸውና አሁንም በዚህ ሳምንት አንድ ታዋቂ ለኢትዮጵያ ባለውለታ የሆኑ ሰው እልፈተ ህይወትን ሰምተናል። የኢትዮጵያ የቱሪዝም አባት በመባል የሚታወቁት አቶ ሀብተ ስላሴ ታፈሰ ከዚህ ዓለም በሞት ተለይተዋል። የኢትዮጵያ የቱሪዝም አባትነት የሚታወቁት አቶ ሀብተ ስላሴ የታፈሰ በ90 ዓመታቸው ከዚህ ዓለም በሞት ተለይቷል። ለረጅም ዓመታት የኢትዮጵያን የቱሪዝም መለያ ምልክት የሆነውን የ13 ወር ጸጋ ፈጣሪ የሆኑት አቶ ሀብተ ስላሴ የታፈሰ ህይወታቸው ያለፈው በባልቻ ሆስፒታል ሕክምናቸውን በመከታተል ላይ በነበሩበት ወቅት ነው። የኢትዮጵያ የቱሪዝም አባት የሚባሉት አቶ ሀብተ ስላሴ የታፈሰ በቱሪዝም ኮሚኒኬሽን የቱሪዝም አስጎብኚ በመሆን የኢትዮጵያ ታሪካዊ ቅርሶችን፣ ባህላዊ እሴቶችን በማስተዋወቅ የዜግነት ግዴታቸውን ተወጥተዋል። የኢትዮጵያ ታሪካዊ ቅርሶች በተባበሩት መንግስታት የትምህርትና የሳይንስ የባህል ድርጅት የዩኔስኮ በዩኔስኮ እንዲመዘገብ እውቅናም እንዲያገኝ ያደረጉት እሳቸው ናቸው። ለዚህም የቱሪዝም እድገት ላደረጉት አስተዋጽኦ በተለያዩ መንግስታዊና መንግስታዊ ባልሆኑ ድርጅቶች የእውቅና ሽልማት ተሸልመዋል። የኢትዮጵያ ድምጽ ሬዲዮ እና የኢትዮጵያ ድምጽ ሬዲዮ ለቤተሰቦቻቸውና ለመላው የኢትዮጵያ ሕዝብ ሐዘኑን ይገልጻል። ሳምንቱ ታላቅ ጥያቄ ላይ ደርሰናል። የታላቁ ድምጻዊ መሐሙድ አህመድ ሼህ ሐረጊቱ የኪቲቱ የሚለው ዜማ ግጥም ደራሲ ማን ይባላል? አሁን እየሰማችሁት ማለት ነው። የሼህ ሐረጊቱ የኪቲቱ የሚለውን ዜማ ግጥም ደራሲ ማን ይባላል? ወይም ዜማ ደራሲ
ye shihare gitu ye kitu ye zarab
አርማርቻችን ይህ የምታዳምጡት ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከ4 ሰዓት እስከ 6 ሰዓት በኢትዮጵያን ሰዓት አቆጣጠር የሚያስተላልፈው ፕሮግራም እንግዲህ ይኸው ቀጥሏል። አሁን ከዚህ በመቀጠል ደግሞ ወገኖቻችን ከኢትዮጵያ እየሸሹ ካለው ፍርሃት የኢኮኖሚ የፖለቲካ የሶሻል ጭቆናው አላስችል ብሏቸው ሀገር እየሸሹ በአየር በምድር በየብስ በሰማይ ያችን ሀገር ለቀው ባሁኑ ጊዜ ከእንቅርት ላይ ጆሮ ደግፍ እንዲሉ በኮሌራና በጦርነት የምትታመሰው የመን ድረስ እንኳን ለመሄድ ወደ ኋላ አይሉም። በዚህ ምክንያት ብዙ ኢትዮጵያውያን ወገኖቻችን ባለፈው ሳምንት በተባበሩት መንግስታት በገለጸው መሰረት የዓለም የተለያዩ ሚዲያዎች እንደገለጹት ወደ 180 የሚሆኑ የኢትዮጵያና የሶማሌ ወጣቶች ባህር ላይ ተወርረው ተገለው ተገኝቷል። ይሄና ሌላውን በተመለከተ እስቲ አንድ እንግዳ አለን በቀጥታ የሚሰማ መሰለኝ ተስፋ አረጋለሁ። አቶ ግሩም ተክሎ ሃይማኖት ሃሎ ሃሎ አቶ ግሩም ሃሎ አቶ ግሩም እስቲ አድማጮቻችን አድማጮቻችን እስቲ እንደገና እንሞክራለን ከይቅርታ ጋራ። አቶ ግሩም ተክለ ሃይማኖት ትሰማኛለህ? ሃሎ ትሰማኛለህ አቶ ግሩም? ሃሎ በጣም ቆንጆ። እኔ በደንብ ባልሰማህም የምትሰማኝ ከሆነ ጥያቄዎቹን በተቻለ መጠን ሰምተህ ለመመለስ ሞክርልን። በጣም እጅግ እናመሰግናለን። በአሁኑ ጊዜ እንግዲህ እንደሰማነው ከሆነ ኢትዮጵያን ወጣቶች ከባህር የተወረወሩ 180 የሚሆኑ ኢትዮጵያኖችና ሶማሌዎች ተጥለዋል ብላል ብለውና በሚል ዜና ሰምተናል። እስቲ ስለዚህ ምጣቀውን ባጭሩ ግለጽልን። ሃሎ ሃሎ ምንም አይሰማህም? ኦኬ ለማንኛውም እምትሰማኝ ከሆነ ሰሞኑን ሞቱ ስለተባሉት ኢትዮጵያውያኖች ጉዳይ ምንድነው? አቤት
ማኮነ
ሃሎ በጣም ይቅርታን ጠይቃለን አድማጮቻችን። ይህ ከኛ ብቻ ሳይሆን ከኔትወርኩ ነው እንግዲህ እንደሰማችሁት። ወደ ኋላ ላይ እንደገና ለመሞከር ለማድረግ ውይይቱን ለማድረግ እንሞክራለን። በዚህ አጋጣሚ አንዳንድ አድማጮች ደውለው ለወንድሙ መኮንን ጥያቄ ያለን ያሏሉ። በነገራችን ላይ ይሄንን ሬዲዮ በኢካደፍ በኩል በቀጥታ እንደሚያዳምጡ አንድ እህታችን ደውላ ነግራናለች። በጣም ነው ደስ የሚለን። ጥያቄዎቻችሁን ለመወሮር የምትፈልጉ ለወንድሙ መኮንን ፕሮግራም በሚተላለፍበት ጊዜ አጠር አድርጋችሁ መወሮር እንደምትችሉ በዚህ አጋጣሚ እንገልጻለን። በተለይ በሂውማን ራይትስ እና በኢኮኖሚ ላይ ቢያተኩር ደስ ይላል። ጥያቄዎቻችሁ እንግዲህ ፕሮግራማችን እስከ 6 ሰዓት ድረስ ይቀጥላል። የየመኑን ጉዳይ በተቻለ መጠን ለማግኘትና ለአድማጮቻችን ለማድረስ እንሞክራለን። አድማጮቻችን እጅግ እጅግ በጣም ይቅርታን ጠይቃለን። የየመን ውይይታችን ሊሳካልን አልቻለም። እንግዲህ በዝናብ ይዘንባል ነው የሚለው ወንድማችን ከየመን። በሱ ምክንያት ሊሆን ይችላል የኔትወርክ ችግር አለብን ነው የሚለው። ለማንኛውም እንግዲህ ፕሮግራማችን እስከ 6 ሰዓት ድረስ ይቆያል። እንግዲህ በቅርቡ ማለትም ሴፕቴምበር 9 የኢትዮጵያን አዲስ አመት ምክንያት በማድረግ የኢትዮጵያ ድምጽ ሬዲዮ በየአመቱ እንደሚያደርገው 24ኛ አመቱን ዘንድሮ ያከብራል። በዘንድሮው ዝግጅቱ ላይ ያተኮር ነው በብዛት በመዝናኛ ላይ ነው። ኢትዮጵያውያኖች አዲስ አመትን በሰላም በጤና በደስታ እንዲያከብሩና ወደፊት ሀገራችን ሰላም ጤና ብልጽግና የተሞላባት ሀገር መከፋፈል መለያየት ጠፍቶ በአንድነት የምንኖርባት ሀገር እንድትሆንልን የምንመኝበት ዕለት እንዲሆን እንፈልጋለን። ለዚህም በማለት የዘንድሮ አዲስ አመት በዘፈን በጨዋታ በደስታ እንዲያልፍ እንመኛለን። አላማችንም ይሄ ነው፣ ፍላጎታችንም ይሄ ነው፣ የሚሆነውም እንደዚሁ ነው። በሚቀጥሉት ሳምንታት ውስጥ በየሳምንቱ ማለትም እሁድ ስለ ዝግጅቶቹ የተለያዩ የዝግጅት ክፍሎችን እየጋበዘን ውይይት እናደርጋለን። ካሁን ልንገልጽ የምንችለው ምንድነው? እንዳልኩት ዝግጅቱ ከመጀመሪያው ጀምሮ እስከ መጨረሻው በዘፈን በደስታ በእልልታ ላይ እንዲያተኩር ብለናል። በለዚህም የተለያዩ የሙዚቃ ባለሙያዎችን ይኖራሉ። በቀኑ ዝግጅት ላይ የቀን ዝግጅቱ ከ13 ሰዓት ከምሳ ዝግጅት በኋላ ይጀምራል። እንግዲህ አበባዬ ሆይ ራሱ የዘንድሮ ለየት ያለ ነው። ይሄ እንግዲህ ለአድማጮቻችን የመድኃኒዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታሰባስባቸው ወጣት ኢትዮጵያውያን ሴቶች አሉ። በጣም ደስ የሚለው ቤተክርስቲያናችንም ባህሏን በመከተል ወጣቶችን ታሰባስባለች። ሀገራቸውን፣ ባህላቸውን፣ ቋንቋቸውን፣ እምነታቸውን እንዳይረሱ እነዚህ ወጣቶች ደግሞ የሚያኮሩ ወጣቶች ናቸው። በአብዛኛው እዚሁ ተወልደው እዚህ ያደጉ ቲኔጀሮች እስከ 20 ምናምን እስከ 18 ያሉ ናቸው። እነዚህ ለመጀመሪያ ጊዜ በአንድ ላይ ሆነው አበባዬ ሆይ ሊሉ ተዘጋጅተዋል። አበባዬ ሆይ ምን እንደሆነ እንኳን አልጠየቅኳቸውም። ሲበለም ጠይቃቸዋለሁ። እኛ ሀገር አበባዬ የሚባለው እኔ እስከማውቀው ድረስ ሴቶቹ አበባዬ የሚሉት ወጣት ሴቶች በየቤቱ እየሄዱ ከበሮ እየመቱ አበባዬ ሆይ እያሉ የሆነ ስጦታ ሽልማት ይሰጣቸዋል አይደል? እንደሱ መሰለኝ። ወንዶቹ ደግሞ ሆያ ሆዬ ይላሉ ቡሄ ላይ። የኛ ግን ሴቶቹ ግን አዲስ አመት ላይ እንቁጣጣሽ ላይ አባዬ ሆይ ይላሉ። አበባዬ ሆይ እንኳን ደህና መጣሽ።
አዎ አባዬሽ ግቡ በተራ
ባልንጀሮቼ ግቡ በተራ እንጨት ሰብሬ ቤት እስክሰራ እንኳን ቤትና የለኝም ማጥር
እደጅ አድራለሁ ኮኮብ ስቆጥር እያሉ እየተጫወቱ ባህላቸውና ሴታቸውን ጠብቀው ነው የሚኖሩት። በዛ ላይ የባህል ልብስ ለብሰው ቄጠማ ይዘው ሀገራዊ በሆኑ ነገሮች ነው ተውበው የሀገርን የዘመን መለወጫ የኢትዮጵያ የዘመን መለወጫ ከሌሎች ሀገሮች ጋር ይገናኝም ራሱን የቻለ ስለሆነም ያንን ያንጸባርቃል። ሁለቱም ደግሞ ከክረምት ወደ በጋ የምንሸጋገርበት የመጀመሪያው ወር እና የመጀመሪያው ቀን ላይ ነው የሚከበረው።
ጥሩ ክረምት አልፎ በጋ መስከረም ሲጠባ በአበቦች ዋዛ ጥላውን ገሰ እንኳን ደስ ያላችሁ ምናምን ዘመኖች ሁሉ ወገኖች ሁሉ እንኳን ደስ ያላችሁ ምናምን ይላል።
ክረምት አልፎ በጋ መስከረም ሲጠባ የጥላውን ገሰ አዲስ አመት ዜማው ነው። እና አበባዮች በጣም ካሉት ኢትዮጵያ ውስጥ ከሚከበሩ ባህሎች ይሄ ለየት የሚለው የትኛውንም የሃይማኖት ሰዎች የሚያካትት መሆኑ ነው። ሃይማኖታዊ ሳይሆን ይሄ
አመት በዓል
የትኛውም እምነት ተከታዮች የሚያከብሩት ሁሉም ኢትዮጵያዊ የሆነ ህዝብ ሁሉ የሚያከብረው በዓል ነውና በጣም ደስ ይላል።
በእምነት በኩል ኢትዮጵያዊነቴ እጅግ በጣም ከሚያኮራኝ ምልህ ኢትዮጵያዊነት ያኮራኛል ማለት ሁሉም የራሱ ሀገር ያኮራዋል የተለየ አይደለም። ግን ኢትዮጵያዊነት የሚያኮራኝ በተለየ ኢትዮጵያዊ መሆን የሚያኮራኝ በእምነት በኩል ያለን አንድነት ነው። ሼኩና ቄሱ ተቃቅፈው ዳቦ ሲቆርሱ ስታይ እምባዬ ነው የሚመጣው። ስንቱ ሀገር ሲጋደል እኛ ጋር ግን ተቃቅፎ ነው።
እንደውም ይሄ ነገር ስታነሳ ትንሽ ይሄ ከ25 ዓመት ወደዚህ መንግስት ለራሱ የፖለቲካ አካሄድ እየተጠቀመበት ህዝቡን አንድን ሃይማኖት ከአንዱ ሃይማኖት ለማጋጨት ጥረት እያደረገ ትንሽ ብትሆን እየሻከረች መጣች እንጂ በጣም ክሎዝ ሆኖ ነው የሚኖረው ህዝቡ እርስ በርሱ የተሳሰረ ነው። በአኗኗር በባህል እምነቱን በመከባበር አብሮ በመጠራራት አሁን ለምሳሌ የሙስሊም ባል ግዜ ክርስቲያን ምግብ ተዘጋጅቶ ሙስሊም ቤት በጥሪ መልክ ክርስቲያን ይሄዳል። ክርስቲያንም ቤት ደግሞ ዝግጅት ሲኖር ሙስሊሙ ክርስቲያን ቤት መጥቶ እንዲህ ነው የሚኖሩት።
ይስማ እኔ ልነግርህ እችላለሁ። እኔ ቤት ተሰባለኝ የእናቴ አባቴ ልጆች ነን እንግዲህ አሁን ያለ ነው 3 ነን። ታላቅ እህቴ ሮብና አርብ የምትጾም የእናቴ አባቴ ልጅ ኦርቶዶክስ ክርስቲያን ነች። ስጋዬ ደሜ ነች። እንዴት አርገህ ነው ያንን ህዝብ የምትለየው? ገባ?
አዎ ገብቶኛል።
ስለዚህ የፈለገው እንትን ቢል ምንም በደምና በስጋ የተሳሰረን አጥንታችን አንዳችን እትብታችን አንድ የሆነ ህዝብ ነን። ለማንኛውም አድማጮቻችን ፕሮግራማችን እስከ 6 ሰዓት ድረስ ይቀጥላል። ጥያቄዎቻችሁን መመለስ የምትችሉ በስልክ ቁጥራችን 0819100 ደውሉ። አስተያየት መልእክት ካላችሁም እንዲሁ መደወል ትችላላችሁ። እስቲ አሁን በእውቀቱ ስዩምን ኑሮ ይባልና እናሰማችሁ።
መጣጥፌን የምጀምረው ባንጋፋው ድምጻዊ ባለማየው ሸቴ ዘፈን ነው። ያ 10 ሳንቲም ቆሎ ቁርጥሚያ አደርግና ያ 10 ሳንቲም ቆሎ ቁርጥሚያ አደርግና ያ 10 ሳንቲም ቆሎ ቁርጥማ አደርግና ይቅርታ ትንሽ ድምጼ ካለማየው ሸቴ ይልቅ ወደ አለማየው ታደሰ ይቀርባል። ተመስገን ላለው ኑሮ ይባልና ይገርማል። ባለማየው ሸቴ ዘመን 10 ሳንቲም አትሊስት ቆሎ የመግዛት የሚያስችል አቅም ነበረው። ዛሬ ወዳጄ ከ10 ሳንቲም ይልቅ 10 ጠጠር የተሻለ ዋጋ አለው። አትሊስት በጠጠሩ ገበጣ መጫወት ትችላለህ። 10 ሳንቲም አይደለም 10 ብር ምን ይሰራል ዛሬ? እኔ 10 ብር መሬት ላይ ወርቆ ባገኝ አንስቼ እንደከሸፈ ሎተሪ ግርግዳ ላይ ለጥፈዋለሁ። በእኛ ጊዜ አንድ ሰው 10 ሳንቲም ለማግኘት የሚከፍለው መስዋዕትነት እኔ ነው የማውቀው። ትዝ ይለኛል ልጅ ያለው አንድ ቀን ወደ ትምህርት ቤት ሲሄድ 10 ሳንቲም ወርቆ ስላየው ሰው እንዳይጋራኝ ሮጬ ሄጄ ቆንኩበት። አካባቢው ጭር እስኪል ድረስ እንደ ብረት ምጣድ በሚያቃጥል አስፋልት ላይ ወፈሩን ረግጬ ተገጠርኩ። በዚህ ምክንያት እስከ ቅርብ ጊዜ ድረስ የውስጥ እግሬ እንደ ጃንኮይ ባንዲራ ያንበሳ ምስል ነበረው። በነገራችን ላይ አዲስ አበባ ውስጥ እንደኔ ስለ 10 ሳንቲም በመፈላሰፍ ጊዜውን የሚያሳልፍ ድሃ የመኖሩን ያህል ሸራተን ገብቶ 500 ሺህ ብር የሚያወጣ መጠጥ ገዝቶ የሚጠጣ ባለጸጋ ሞልቷል። እኔን የማይገባኝ አንድ ሰው 500 ሺህ ብር የሚያወጣ መጠጥ ከጠጣ በኋላ እንዲያው ጨክኖ ይሸናል? ከሸናስ ምን ይሆን የሚሸነው? መቼም የመጠጠር ሙዙ ከመደርደሪያው ላይ ተነስቶ ሀብታሙ ሰውዬ ጠረጴዛ ላይ እስኪደርስ በፖሊስ ማርሽ የሚታጀብ ይመስለኛል። ደግነቱ ሰፊው ኢትዮጵያ ሕዝብ ትንሿን ነገር አብቃቅቶና አባስቶ የመኖር ጥበብ ታድሏል። ለምሳሌ የመኪና ጎማ መርካቶ ውስጥ የሚሰጠውን ዘርፈ ብዙ አገልግሎት አስቡት። የመኪና ጎማ ከሰኞ እስከ አርብ ሎንችና ይሽከረከርበታል። ቅዳሜ ልብስ ይታጠብበታል። እሁድ ልጆች እያንከባለሉ ይጫወቱበታል። ሲያረጅ ጣራ ላይ ይሰቀልና ከባለቆም ምስማር ጋር በመተጋገዝ ቤቱን ከነፋስ ይከላከላል። መርካቶ ውስጥ የሚገኝ ማንኛውም ቤት ጣራ በየማዕዘኑ ቢያንስ 4 ጎማዎችን ይሸከማል እና እንዲህ አይነቱን ቤት ሄሊኮፕተር ላይ ሆነ ቁልቁል ስታየው የተገለበጠ ሲኖትራክ እንጂ ቤት አይመስልም። ይሄ ማብቃቃት ችሎታችን ከሀገር ስንወጣም ተከትሎን ይሄዳል። ለምሳሌ አንድ ዲሲ ውስጥ የሚኖር አበሻ እንደምንም ተሟሙቶ የሀብታም ቁም ሳጥን የምታክል ሱቅ ይከፍታል። ከዛ መቼም ስምና ህልም አይከለከልም ሚኒ ማርኬት ብሎ ይሰይማታል። ከዚያ በዓለም ላይ ያለውን ሸቀጥ በሙሉ እያመጣ ይጠቀጥቅባታል። በመጀመሪያ ላይ አንድ ደርዘን እንጀራ፣ በእንጀራው ላይ ሴኩሪቲ ካሜራ፣ ከዚያ ሚጥሚጣ በሚጥሚጣው ላይ አትረፍ ጋዜጣ ባትረፍ ጋዜጣው ላይ ቅመም በቅመሙ ላይ የፋሲል ደሞዝ አልበም ቻይኖች ይህን ተመልክተው ማኦ ላዞ ማኦ ብለው ይተርታሉ። ትርጉሙ ሆድና ያበሻ ሱቅ የማይችለው የለም ማለት ነው። በነገራችን ላይ አዲስ አበባ ውስጥ ሆኜ ዲሲን ሳስባት የሚናፍቀኝ ዛፏ ብቻ ነው። አቤት የዲሲ ዛፎች ውበታቸው! ደሞ ነፋስ ሲነካቸው እንደ ደሃ አምባር ግፍር ግፍ ሲሉ ማሳዘናቸው። አዲስ አበባ ውስጥማ የሚረግፍ አምፖል እንጂ የሚረግፍ ዛፍ ካየን ቆየን። እውነቴን ነው። አሁን እኮ አዲስ አበባ ውስጥ ዛፍ የሚገኘው በኦህዴድ ባንዲራ ላይ ብቻ ነው። በዲሲና በአዲስ አበባ መካከል ያለው ዋና ልዩነት ለውጥ ይመስለኛል። አሜሪካ ውስጥ በአብርሃም ሊንከን ዘመን የነበረው ሆስፒታል ዛሬም አለ። በእንግሊዝ ሀገር በርሁ ጊዜ የዛሬ 800 ዓመት የዛሬ ስንትና ስንት መቶ ዓመት አካባቢ ሼክስፒር በጠጣበት ቡና ቤት ጠጥቼ ሼክስፒር በሸናበት ታዛ ስር ሸኝቼ ወደ ሀገሬ የመመለስ እድል ገጥሞኛል። ኢትዮጵያ ውስጥ እንዲህ ያለ እድል ማግኘት አይታሰብም። ኢትዮጵያ ውስጥ በነበረበት ቦታ ጸንቶ የምታገኘው መንግስትን ብቻ ነው። ዛሬ አዲስ አበባ ውስጥ ከሳምንት በፊት ጤና ጣቢያ የነበረው ከሳምንት በኋላ ፖሊስ ጣቢያ ሆኖ ታገኘዋል። እናም በሽተኛ ለመጠየቅ ያመጣውን ፍራፍሬ እስረኛ ጠይቀህበት ትመለሳለህ። በዚህ አይነት ከሳምንት በፊት ሙዚየም፣ ከሳምንት በኋላ ጂምናዚየም፣ ከሳምንት በፊት ላይብራሪ፣ ከሳምንት በኋላ እኔ ነኝ ያለ ግሮሰሪ። የሰውም ለውጥ ፍጥነት ለጉድ ነው። ከወር በፊት ተላላኪ፣ ከወር በኋላ አስመጭና ላኪ፣ ከአመት በፊት የከባድ መኪና አሽከርካሪ፣ ከአመት በኋላ የጠቅላይ ሚኒስትሩ አማካሪ፣ ከመንፈቅ በፊት አድማ በታኝ፣ ከመንፈቅ በኋላ የኳስ ተንታኝ ሆኖ ታገኛለህ። በነገራችን ላይ የኳስ ተንታኝ ሲባል አንድ ነገር ትዝ አለኝ። ከሶስት ወራት በፊት መሰለኝ በአትሌቶችና በባለስልጣኖች መካከል በአዲስ አበባ ስቴዲየም የእግር ኳስ ግጥሚያ ተደርጎ ነበር እና የኳስ ተንታኙ ወይም ኮሜንታተሩ አትሌቶች ኳስ ሲይዙ ኦ ቀነኒሳ በእጁ ነክቷል አደገኛ ስህተት እያለ ትችት ሲያዘንብባቸው ይቆይና ባለስልጣኖች ኳስ ሲይዙ በጣም ይቅለሰለሳል። አሁን ጄኔራል ኳስ ይዟል። ጄኔራል ኳስ በእንክብካቤ ይዟል። ጄኔራል አታለው አልፎ ለማለት ፈለገና አታለው የሚለው ቃል ክብር የሚነካ ስለመሰለው ጄኔራል መስዋዕትነት ከፍለው አልፎ አመስግኖ
እንደምን አፍርዳችኋል አድማጮች። ከረፋዱ 11 ሰዓት ሆናል። ከኢትዮጵያ ድምጽ ሬዲዮ የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። 160 ኢትዮጵያውያን ስደተኞች በየመን ባህር ውስጥ በግዴታ መወርወራቸው ተሰምቷል። 160 ኢትዮጵያውያን ስደተኞች በየመን ባህር ውስጥ በግዴታ መወርወራቸውን ዓለም አቀፉ የስደተኞች ተቋም IOM አስታወቀ። ተቋሙ እንዲህ አይነቱ ድርጊት ያለምንም ቅድመ ሁኔታ ሊገታና በሕገ ወጥ የሰዎች ዝውውር ላይ በተሰማሩት አካላት ላይም በተግባር የተደገፈ እርምጃ ሊወሰድ ይገባል ሲል አስጠንቅቋል። ለዓለም አቀፉ የስደተኞች ተቋም IOM መረጃ ከሆነ በየመን የባህር ዳርቻ ሻቦዋ በሁለት ቀናት ብቻ 280 ኢትዮጵያውያንና ሶማሊያውያን ስደተኞች በግዴታ ወደ ባህር ተወርውረው አልቀዋል። 160 የሚሆኑት ደግሞ ኢትዮጵያውያን መሆናቸውን መረጃው ያመለክታል። ወደ ባህር ከተወረወሩት 160 ኢትዮጵያውያን ስደተኞች የሁለት ወንዶችና የአራት ሴቶች አስክሬን መገኘቱም ተቋሙ ባወጣው ሪፖርት አስታውቋል። እስካሁን 13 ኢትዮጵያውያን የደረሱበትም አልታወቀም። በህይወት ለተረፉት 57 ኢትዮጵያውያን ስደተኞች አስቸኳይ ህክምናና የምግብ እርዳታ በማግኘት ላይ መሆናቸው ተዘግቧል። እንደመረጃው ከሆነ ከ24 ሰዓት በፊት ወደ ባህር የተወረወሩት ስደተኞች ጨምሮ 84 ስደተኞች የተቋሙ ሰራተኞች ወደ ስፍራው ከመድረሳቸው በፊት ባህር ዳርቻውን ጥለው መሄዳቸው ታውቋል። በሁለቱ ቀናት አሳዛኝና ሰባዊነት በጎደለው ድርጊት ህይወታቸውን ያጡ ስደተኞች ቁጥሩም ከዚህ ሊጨምር ይችላል መባሉም ተዘግቧል። በህይወት የተረፉ ስደተኞችም አሰቃቂ የሚባለውን ጉዟቸው ለተቋሙ ሰራተኞች በዝርዝር አስረድተዋል። እንደነሱ አባባል ከሆነም አንድ ስደተኛ ወደ ጀልባዋ ከገባ በኋላ መንቀሳቀስ የሚባል ነገር አይፈቀድለትም። በጉዟቸው ወቅት አንዳንድ ችግሮች ቢፈጠሩና ስደተኞቹ ሮጠው አለያም በዋና ሊያመልጡ ቢሞክሩ በሚል እጃቸውና እግራቸው በህገ ወጥ አዘዋዋሪዎች እንደሚታሰር ይናገራሉ። ይሁን ሆኖ ደግሞ ከመካከላቸው በድንገት አንዱ ለመንቀሳቀስ ቢሞክር ከክፉ ዱላ በማስከተል ህይወቱን ሊያጣ እንደሚችልም ተዘግቧል። ከ24 እስከ 36 ሰዓትም በሚፈጀው የባህር ላይ ጉዞም በቂ የሚባል ምግብ ሆነ ውሃ እንዲወስዱ አይፈቀድላቸውም። በህይወት የተረፉ ስደተኞች በህገወጥ አዘዋዋሪዎች በባህር ዳርቻ ያለው የጸጥታ ኃይል በቁጥጥር ስር ያውለናል በሚል ፍራቻ በግዴታ ወደ ባህር እንደሚወረውሯቸውም ተነግሯል። በባህር ዳር በህዋት አጋዚያን የተጨፈጨፉት ከ50 በላይ ወጣቶች ለማሰብ የተጠራው አድማ በስኬት መጠናቀቁ ተዘግቧል። በባህር ዳር በህዋት አጋዚያን የተጨፈጨፉት ከ50 በላይ ወጣቶችን ለመዘከር የተጠራው አድማ በስኬት ተከናውኗል። የንግድ መደብሮች ሲዘጉ ተሽከርካሪዎች ደግሞ እንቅስቃሴ ባለማድረግ በግፍ የተገደሉትን የባህር ዳር ወጣቶችን በሐዘን አስተዋውሰዋል። አድማው ሌሎች የተወሰኑ የአማራ ክልል ከተሞችንም ሲያዳርስ የባህር ዳር ከንቲባው አቶ አየነው በላይና የከተማ ፖሊስ መምሪያ ኃላፊ ኮማንደር ዋለልኝ ዳኛው አድማው መደረጉን አምነው የንግድ ተቋማቱን ለማስከፈትና ተሽከርካሪ ስራ ለማስጀመር የማግባባት ስራ ሲያካሂዱ መዋላቸው ተዘግቧል። የተወሰኑ የንግድ መደብሮች፣ ሆቴሎች እንዲሁም ተሽከርካሪዎች በኃይል ተገደው ስራ እንዲጀምሩ መደረጋቸው ምንጮች ገልጸዋል። ባህር ዳር ባገዘዙ የተፈጁባትን ከ50 በላይ ወጣት ሰማዕቶቿን በሐዘን አስባ መዋሏም ተዘግቧል። በከተማው የወታደር ግርግር መስፈራሪያና ዛቻ እየሎ የነበረ ቢሆንም በግፍ ለተገደሉ ወጣቶች ሐዘኑን የነፈጋል ነበርም ከተወሰኑ ያገዛዙ ደጋፊዎች በስተቀር ማለት ነው። በባህር ዳር የናዚ አንድ ሰማዕታቱን ለማሰብ የንግድ መደብሮቻቸው ዝግ ሆነዋል። ተሽከርካሪዎች ከእንቅስቃሴ ታቅበው ከተማውን ጭር አድርገዋት ውለዋል። በባህር ዳር የሰማዕታቱን ቀን ምክንያት በማድረግ ሁለት የቦምብ ጥቃቶች ሲፈጸሙ ከፍተኛ ወታደራዊ ጥበቃና የሰራዊት ወረራ በነበረበት የአማራ ክልል ርዕሰ መስተዳድር ጥቃቶች አንዱ አባይ ማዶ ባዴ ጽፈት ቤት አቅራቢያ እንደነበር ሲገለጽ፣ ሌላኛው ደግሞ ያገዛዙ ተላኪ ነው በተባለ ባለስልጣን ቤት ላይ ከፖሊ ወደ ፔዳ በሚወስደው መንገድ ላይ ተፈጽሟል። እንዲህ አይነት ሁኔታ ሲፈጠር ወዙ ጊዜ ዝምታ ቢመርጡት ያገዛዙ ባለስልጣናት ስለ ቦምብ ጥቃቶቹ መፈጸም በመግለጫቸው ለመናገር ተገደዋል። ማንኛውም የንግድም ሆነ የግድግዳ ላይ ማስታወቂያዎች በትግርኛ ቋንቋ ብቻ እንዲጻፉ አስገዳጅ ሕግ መውጣቱ ተዘገበ። ማንኛውም የንግድም ሆነ የግድግዳ ላይ ማስታወቂያዎች በትግርኛ ቋንቋ ብቻ እንዲጻፉ አስገዳጅ ሕግ መውጣቱን የትግራይ ክልል መስተዳድር አስታውቋል። አዲስ አድማስ የክልሉን ባህልና ቱሪዝም ቢሮ ጠቅሶ እንደዘገበው የንግድ ምልክቶቹ በተዘበራረቀ ቋንቋ መጻፍ የለባቸውም በሚል በትግርኛ ቋንቋ ብቻ እንዲጻፉ አስገዳጅ ሕግ ተደንግጓል። ታዛቢዎች እንደሚሉት ደግሞ በትግርኛ ቋንቋ ብቻ የንግድ ምልክቶቹ በአስገዳጅ እንዲጻፉ በክልሉ ሕግ የወጣው በራያና በወልቃይት ያሉ ነዋሪዎች በአማርኛ ብቻ ስለሚጠቀሙና በትግርኛ መናገርና መጻፍ ለምን አልቻሉም የሚለውን የትግራይ ክልል ርዕሰ መስተዳድር አቶ አባይ ወልዱን ዛቻ ተግባራዊ ለማድረግ ነው ተብሏል። ሀገር ቤት የሚታተመው አዲስ አድማስ ጋዜጣ እንደዘገበው የትግራይ ክልል መንግስት ማንኛውንም የንግድ ማስታወቂያ ታፔላና የግድግዳ ላይ ማስታወቂያ መልእክቶች በትግርኛ ቋንቋ እንዲጻፉ የሚያዝ አስገዳጅ አዋጅ ሰሞኑን አጽድቆ በስራ ላይ መዋል መጀመሩን ዘግበዋል። በአዋጁ መሰረት ማንኛውም የንግድ ድርጅት መሆን አገልግሎት ሰጪ ተቋም የንግድ ማስታወቂያውን ወደ ትግርኛ እንዲለውጥ የሚያስገድድ ሲሆን አዋጁን ተግባራዊ ያላደረገ ድርጅትም ይታሸግበታል ተብሏል። በአዋጁ መሰረት ህዝባዊ ወያኔ ሓርነት ትግራይ የአፓርታይድ ስርዓትን በኢትዮጵያ ተግባራዊ ያደረገ ነው ተብሏል። በኢትዮጵያ ፖለቲካ ስልጣኑን ያዘው የህዝባዊ ወያኔ ሓርነት ትግራይ ህወሓት ቡድን የአፓርታይድ ስርዓትን በመገልበጥና በኢትዮጵያ ተግባራዊ በማድረግ ኢትዮጵያን እየጨቆነና እየመዘበረ መሆኑን አንድ አሜሪካዊ የህዝባዊ ንቅናቄ ኤክስፐርት ገለጹ። አሜሪካዊ ኢኮኖሚስትና የህዝብ ንቅናቄ ኤክስፐርት ዴቪድ ስቴማን በተለይ ከኢሳት ጋር ባደረጉት ቆይታ የአፓርታይድ ስርዓት በሚገባ ተጠንቶ በኢትዮጵያ ተግባራዊ የተደረገ ብዙሃኑ እየተገፋ መሆኑን ተናግረዋል። አሜሪካዊ ኢኮኖሚስትና የህዝባዊ ንቅናቄ ኤክስፐርት ዴቪድ ስቴማን ከኢትዮጵያ ሳተላይት ቴሌቪዥንና ሬዲዮ ጋር ባደረጉት ቃለ ምልልስ አናሳዎች የፖሊሲ ቴካ ስልጣን ሲይዙ የብዙሃኑን ሀብት በመበዝበዝ ስራ ላይ ተጠመዳሉ ሲሉ ነው የተናገሩት። በዚህ ረገድ የደቡብ አፍሪካን አፓርታይድ ስርዓት ከኢትዮጵያ የህወሓት አገዛዝ ጋር በማነጻጸርም ተመልክተውታል። በደቡብ አፍሪካ የነጮች ያነሳ አገዛዝ ከብዙሃኑ ጥቁር ደቡብ አፍሪካዊ ላይ የሚፈጸመውን ዘረፋ ፍትሃዊ ተግባር እንደሆነ ለማሳየት ያደረገው ጥረት በኢትዮጵያ ሲደገም መታየቱ ያጋጣሚ ጉዳይ አይመስለኝም ያሉት አሜሪካዊ ኢኮኖሚስት ዴቪድ ስቴማን የአፓርታይድ ስርዓት በሚገባ ተጠንቶ በኢትዮጵያ ተግባራዊ የተደረገ ብዙሃኑ እየተገፋ መሆኑን አስታውቀዋል። በኢትዮጵያ እየታየ ነው የሚባለው የኢኮኖሚ እድገት ላይ ጥያቄ ያነሱትና ይልቁንም በሀገሪቱ መሪዎች በዘረፋ ላይ መጠመዳቸውን ያወሱት ኢኮኖሚስቱ ዴቪድ ስቴማን የኢኮኖሚ እድገት ከፖለቲካ ምህዳሩ ጤናማነት ጋር የተያያዘ እንዳልሆነም አስረድተዋል። በተለያዩ ኢትዮጵያ አካባቢዎች ህዝባዊ ቁጣ በከፍተኛ ሁኔታ በቀስቀሱ ተሰምቷል። በሰሜን ጎንደር በርካታ አካባቢዎች አድማ የተጀመረ ሲሆን በመተማ ወረዳና በመተማ ኮኪት ከተማ ወደ ህዝባዊ አመጽ የተሸጋገረ አድማ መኖሩን መረጃ መልክቷል። ከጎንደር ወደ ሱዳን በሚወስደው ዋና መንገድ ላይ ባሉ ከተሞች አድማ የተጀመረ ሲሆን በአንዳንድ ቦታዎች ላይ ከፍተኛ ተኩስ እንዳለ ለማወቅ ተችሏል። በጭልጋ አይከል ነጋዴ ባህራይምባ በተባሉ ከተሞች የንግድ ድርጅቶች ተዘግተዋል። በበለሳ ወረዳ አርባያ ከተማም ሱቆችና መደብሮች ተዘግተው አድማውን ተቀላቅለዋል። በመስራቅ ጎጃም ዞን ቢቡኝ ወረዳ ከደብረ ማርቆስ ወደ ሰሜን አቅጣጫ በግምት 25 ኪሎ ሜትር ረቡ ገበያ በሚባል ስፍራ የሚወስደው መንገድ ሙሉ በሙሉ በህዝብ መዘጋቱ ተዘግቧል። ብዛት ያለው ልዩ ኃይልና መከላከያ በአካባቢው መስፈሩም ተዘግቧል። ከረቡ ገበያ ወደ ደብረ ማርቆስ ምንም አይነት የትራንስፖርት እንቅስቃሴ እንደሌለም እየተዘገበ ነው። በባቢሌ መስመር ቆሬ የተባለ በሚጠራ ቦታ የኦሮሞ ተወላጆች ከሶማሊያ ልዩ ኃይል ጋር ትንቅንቅ ውስጥ መሆናቸውን ከስፍራው የመጣ መረጃ ያመልክቷል። ህዝቡ ባለው መሳሪያ ከልዩ ኃይሎች ጋር እየተዋጋ ነውም ተብሏል። የሞቱና የቆሰሉ ሰዎች መኖራቸው መረጃው ሲያመለክቱ፣ እንዲሁም በፉኛና ቢራና ጉርሱም ከፍተኛ ተቃውሞ ተካሂዷል። ሰሞኑን የአሜሪካ መንግስት በሐረርና በባቢሌ መሃል ያለው መንገድ መዘጋቱን ዜጎቹ ከንቅስቀሳ እንዲቆጠቡ የጉዞ ማስጠንቀቂያ ማስተላለፉም ይታወሳል። ይህን ተከትሎም የመንግስት ኮሙኒኬሽን ጽፈት ቤት ኃላፊ ዶክተር ነገሪ ሌንጮ የአሜሪካ መንግስት መረጃን አጣጥለዋል። በተጠቀሰው ቀን አካባቢ የተዘጋ መንገድም ሆነ የተደረገ ተኩስ ልውውጥ የለም ብለዋል ዶክተር ነገሪ ሌንጮ። በግብር ተመኑ የተነሳ ተቃውሞ በጀመሩ የኦሮሚያ ከተሞች አሁንም አድማው እንደቀጠለ ሲሆን በውሊሶና ግንጪ አብዛኞቹ የንግድ ቦታዎች ከእንቅስቃሴ ውጭ ሆነው ከርመዋል። ባምቦም በተመሳሳይ የአድማ እንቅስቃሴዎች እንዳሉ መረጃዎች ይጠቁማሉ። በባህር ዳር በነጋዴዎችና ባለሀብቶች ላይ የተጀመረው የእስር ዘመቻ የቀጠለ ሲሆን ከ150 በላይ የሚሆኑ ታስረው ፍርድ ቤት መቅረባቸው ታውቋል። በደብረ ታቦር ሰሞኑን አድማው እንዳለ መረጃዎች ሲያሳዩ፣ በምዕራብ ጎጃም ደንበጫም እንዲሁም ለተከታታይ ቀናት ሱቆችና መደብሮች ተዘግተዋል። በሐዋሳ ሰሞኑን የተጀመረው የባጃጅ አሽከርካሪዎች የሥራ ማቆም አድማም ቀጥሎ መካሄዱ እየተነገረ ነው። በአስፓልት መንገዶች ላይ አገልግሎት እንዲያቆሙ በመደረጋቸው የተቃወሙት የባጃጅ አሽከርካሪዎች ሰሞኑን ከፖሊስ ጋር መጋጨታቸውና የመንግስት ተሽከርካሪዎችን ማጥቃታቸው መዘገቡ ይታወሳል። ጥያቄ ይዘው ወደሚመለከተው አካል ቢሄዱም ተቀባይነት አላገኙም። በአድማው መቀጠላቸውም ተዘግቧል። በሌላ በኩል በሐዋሳ አዲሱ ገበያ ሰሞኑን ከ20 በላይ ሱቆች በግሬደር መፍረሳቸውን ተከትሎ በአካባቢው መለስተኛ ውጥረት መፈጠሩን ተገልጿል። ወደ ገበያ የሚወስደው መንገድ ተዘግቶ እንደነበርና ሱቃቸው የፈረሰባቸው ሰዎች ተቃውሞ እያሰሙ መሆኑ የደረሰ መረጃ ያመለክታል። በሌላ በኩል የህወሓት ወታደሮች ወደ ወልቃይት አዲረምጽ ከተማ በብዛት መግማታቸው ሲገለጽ፣ የአመፅ ጥሪ ተደርጓል በሚል ወደ ከተማ የገቡት ወታደሮች ነዋሪውን እያሸበሩት እንደሆነ የተገኘ መረጃ ያመለክታል። ይህ በእንዲህ እንዳለ በበለሳ አርበኞች ግንቦት ሰባት ንቅናቄ ታጣቂዎች ከስርዓቱ ወታደሮች ጋር መዋጋታቸውን ከስፍራው የደረሰ መረጃ ሲያመለክት፣ በበለሳ ወረዳ ልዩ ስሙ ቆላ ሙሲት ላይ በተደረገው የተኩስ ልውውጥ በመንግስት ወታደሮች ላይ የሞትና የመቁሰል አደጋ የደረሰ መሆኑን ከንቅናቄው የተገኘ መረጃ አመልክቷል። በመጨረሻም በለንደን እየተካሄደ ባለው 17ኛው የዓለም አትሌቲክስ ሻምፒዮና ኢትዮጵያ ትናንት ምሽት በተደረገ የወንዶች የ5000 ሜትር ፍጻሜ በአስደናቂ ሁኔታ በሙክታር ኢድሪስ አማካኝነት ሁለተኛውን ወርቅ መዳሪያ አግኝታለች። በርቀቱ ከ2012 ጀምሮ በ5000ና 10000 ታላላቅ ውድድሮችን ሽንፈት ያላስተናገደው ሞፋራ በትራክ ውድድር የመጨረሻ ይሆናል ተብሎ በታሰበበት ውድድር በብዙዎቹ የዓለም መገናኛ ብዙሃን ከነሙሉ ክብሩ ይሰናበታል ተብሎ ቢጠበቅም በሙክታር ኢድሪስ ተሸንፎ የብር ሜዳሊያ ለሀገሩ እንግሊዝ አስገኝቷል። በትናንቱ የ5000 ሜትር ሩጫ ኢትዮጵያ በሰለሞን ባረጋ፣ ዮሚፍ ቀጀልቻ፣ ሙክታር ኢድሪስ ለረጅም ጊዜ ጠፍቶ የነበረውን የቡድን ስራ በመስራት ዓለምን አስደምመዋል። በተለይ ውድድሩ አምስት መቶ ሜትር ገደማ ሲቀረው የሚፍቀ ጀልቻ ሞፋራ እንዳይመራና ውድድሩን በመቆጣጠር እንዲሁም የመጨረሻዎቹ 300 ሜትሮች በአስደናቂ ፍጥነት በመብረር ሙክታር የመጨረሻዎቹን 100 ሜትር በልዩ ፍጥነት እንዲጨርስ ሲያስችለው ሞፋራም ከተደበቀበት ጉልበቱን ቀይሮ መውጣት ሳይችል ቀርቷል። ከውድድሩ በኋላ ሞፋራ ለበርካታ መገናኛ ብዙሃን በሰጠው መግለጫ እንዳለው ገና ውድድሩ ከመጀመሩ በፊት ስናማሙቅ ኢትዮጵያውያኑ ሲያወሩ ሰምቻለሁ። የሆነ ፕላንም ይዘው እንደመጡ ገምቻለሁ። እንዳሰቡትም አደረጉት። በተለይ አንዱ ኢትዮጵያዊ ራሱን መስዋዕት አድርጎ ሌላኛው ኢትዮጵያዊ እንዲያሸንፍ አድርጎታል ብሏል። ይሄው የዓለም አትሌቲክስ ሻምፒዮና ዛሬ ማምሻውን ሲጠናቀቅ ኢትዮጵያ ሌላ የወርቅ ሜዳሊያ ታገኛለች ተብሎ ሲገመት ማምሻውን በስዊድን ሰዓት አቆጣጠር 20 ሰዓት ከ35 ላይ የሴቶች 5000 ሜትር የፍጻሜ ውድድር የሚደረግ ሲሆን በውድድሩም 10000 ሜትር የወርቅ ሜዳሊያ ባለቤቷ አልማዝ አያና ከፍተኛ ግምት ሲሰጣት ለታይ ግዳይ እንዲሁም ሰንበሬ ተፈሪ ይጠበቃሉ። በስካሁኑ ውድድር አሜሪካ አንደኛ ሆና ሻምፒዮኑን ስትመራ ኬንያ ሁለተኛ፣ ኢትዮጵያ በሁለት ወርቅ በሁለት ብር አራተኛ ሆነው ውድድሩን ይዘዋል። የሳምንቱ አበይት ዜናዎች በዚሁ ተጠናቀዋል። መልካም ቆይታ።
አስደሳች ዜና ለቲያትር አፍቃሪዎች የሰገደላት ሙበቱ ያጭነ ቃል መስራይ ሞቶ ከተማት ቴዎትሮ በጌትነት ነው ተደርሶና በጣይቱ የቲያትር ማዕከል ተቀናብሮ የተተወነውና በአሜሪካንና በካናዳ በተለያዩ ከተሞች ከፍተኛ አድናቆትን ያተረፈው የቴዎድሮስ ራዕይ የተሰኘው ቲያትር በቅርቡ በአውሮፓ የተለያዩ ከተሞች የሚታይ ሲሆን እነሆ በስቶክሆልም ከተማ በኦክቶበር 1 2017 ዓ.ም ከቀኑ 14 ሰዓት ጀምሮ በሃሎንዳ ፎልኬቲዩስ አዳራሽ የቴዎድሮስ ራይ ትዕይንት የሚቀርብ መሆኑን ስንገልጽ በታላቅ ደስታ ነው። በዚህ ትዕይንት ላይ አለምጻይ ወዳጆን ጨምሮ የተለያዩ ታላላቅ አርቲስቶች ከአሜሪካና ከኢትዮጵያ ይገኙበታል። እንዳያመልጦ በዚህ ዝግጅት ላይ ቴዎድሮስን በእውኖ የሚያዩት እንደሚመስሉ አትጠራጠሩ። ስለዚህ ከቤተሰቦ ጋር በመሆን የቴዎድሮስ ራእይን ይመልከቱ። ቀን እሁድ ኦክቶበር 1 2017 ዓ.ም ሰዓት ከ14 ሰዓት ጀምሮ ቦታ
ሚያዘፈራሉ ኦርዞት
ቴዎድሮስ ራይ
አድማጮቻችን እንግዲህ ወደ ፕሮግራማችን ሁለተኛው ክፍል ተሸጋግረናል። አሁን በመግቢያው ፕሮግራማችን ላይ እንደገለጽኩላችሁ ወንድሙ መኮንን ከኔ ጋር ይገኛሉ። ምሁር ወንድሙ መኮንን በተለያዩ ጊዜያት ሀገራቸውን ያገለገሉ ናቸው። ከ1981 እስከ 1988 ዓመተ ምህረት በአዲስ አበባ ዩኒቨርሲቲ የፋይናንስ እና የአካውንቲንግ ሌክቸረር ነበሩ። ከዚያም ኢትዮጵያ ውስጥ የቤቨሬጅ ወይም የመጠጥ ኢንዱስትሪዎች አማካሪ ነበሩ። እንግሊዝ ሀገር ውስጥ ደግሞ GSA የተባለ የእንግሊዝ ኩባንያ ውስጥ የስዊድኖች እንደሚሉት አውክቶሪሴራድ ሬቪሶር ወይንም ቻርተርድ አካውንታንት ሆነው ዋትፎርድ ለሰባት ዓመት ተኩል ያህል አገልግለዋል። ከዚያም በኋላ በበኪንግሃም ዩኒቨርሲቲ ምሁር መሪ ተመራማሪ ዳይሬክተር ሆነው ሰርተዋል። ከሳቸው ጋር እስቲ ማን ይመስክር የነበረ ነው የሚሉት አለ የኛ አባባል። በዚህ በግብር ጥያቄ ላይ ከሳቸው የበለጠ ሊያማክረን ሊያዋየን ሊነግረን የሚችል እንደሌለ ስለገባን እሳቸውን ይዘን ቀርበናል። እንግዲህ ከሳቸው ጋር ውይይት እናደርጋለን። ጤና ይስጥልኝ ጌታዬ፣ እንኳን ደህና መጡ።
ጤና ይስጥልኝ አህመድ፣ በጣም አመሰግናለሁ። እንኳን ደህና ቆየህ።
እንግዲህ ጥያቄ ለመጀመር ያህል ሰሞኑን ኢትዮጵያ ውስጥ ላለው የነጋዴዎች የግብር በዛብንና የመንግስት የግብር ማስከፈል ውሳኔ ቢያስረዱን። ነጋዴ ነግዶ ግብሩ መክፈል የለበትም እንዴ? ለምንድን ነው አሁን ነጋዴው ግብሩን የሚቃወመው?
ለወደፊትም ግንዛቤ እንዲሆነን ግብር እንዲያው ምን እንደሆነ ትንሽ ለመዳሰስ ይፈቀድልኝ።
ለዚህም ነው እርስዎ ጋር የመጣሁት። ይቀጥሉ።
እንግዲህ በዚህ በግብር አካባቢም የሰራሁበትም ስለሆነ ቅድም ስትናገርም ያው በዚህ አካባቢም አንዳንድ ነገሮችን ስለሰራው ምን እንደሆነ ማጨበጥ እፈልጋለሁ። እንዲያው በትንሹ ልጀምር። ግብር በሀገራችን ለምሳሌ ሁለት ፍቺ ነው የነበረው። አንደኛው ደግ የሆኑ ነገስታት በየበዓሉ አስደግድገው በዙሪያቸው ነዋሪ የሆኑትን ሕዝብ ደግሞ ታስታውሳለህ፣ ለብዙ ጊዜ በድንኳን እየተዘዋወሩ ከሀገር ሀገር የሚኖሩበት ጊዜም ነበረ እና ሕዝብ የሚያበሉትና የሚያጠጡት አስደስተው ወደ የቤቱ የሚልኩበት ነበር። እንዲህ ያበሉት ያጠጡትና ያስደሰቱት ገንዘብ ብቻ ሳይሆን ህይወቱንም ሊገብርላቸው ዝግጁ ነበር። እንዲያው አንድ ነገር ለመጥቀስ ሲወርድ ሲዋረድ እኛ ጋር ከደረሰ አንድ ስንኝ አለ። የበላሁት ጮማ ልቤን አነቀው፣ የጠጣሁት ጠጅ ልቤን አነቀው፣ እንደምን አድርጌ ተፍቼ ላውጣው። ይህንን የገጠሙት ነጋድራስ ተሰማ እሸቴ ነበሩ። ምኒልክ ሲያበሉ ሲያጠጡ ይሞቱ ሲሉ የልጅ ልጃቸውን ልጅ እያሱን አደራ ለህዝቡ ሰጥተው ስለነበር ፍቼ በታሰሩበት ጊዜ የቋጠሩት ስንኝ ነበር። ሆነው ቀረ። ታዲያ አህመድ ድሮ ቀረ። አሁኖቹ ገዢዎች መብላት እንጂ ማብላት አያውቁም። ሁለተኛው እንግዲህ ዛሬ መነጋገሪያ አርዕስታችን እንደሆነ እስቅድም ማነው ባለፈው ጊዜም ስንነጋገር መንግስት ከህዝቡ መንግስታዊ ተቋሞችን ለማካሄድ ከህዝቡ ገቢ የሚሰበስበው ገንዘብ ነው። አንዳንዴ በባዕድ ቋንቋ ታክስ ነው የሚባለው። እኛም ጋር ታክስ የተለመደ ነው። አንድ ለህዝብ የቆመ መንግስት ስራውን የሚያከናውነው ከህዝብ በሚሰበስበው ግብር ነው። ይሄ መታወቅ አለበት። ግብር መከፈል አለበት። ታክስ መከፈል አለበት። ሌላ ገቢ ሊኖረው መንግስት አይገባውም። ባይ በነገራችን ላይ ለምሳሌ የመንግስት መስሪያ ቤቶችን የሚያስተዳድርበት፣ የህዝቡን ጤና የሚጠብቅበት፣ ትምህርት ቤቶችን የሚያስተዳድርበት፣ የሀገሪቱን ደህንነት የሚጠብቅበት ገንዘብ ሙሉ በሙሉ መምጣት ያለበት ከህዝቡ በሚሰበሰበው ግብር ወይም ታክስ መሆን ነው የነበረበት። ሌላ ገቢ ሊኖረው አይገባውም ብያለሁ። ገንዘብ ማተሚያ በእጁ ስለሚገኝ ኃላፊነት የሚሰማው መንግስት ገንዘብ ሲያጥረው ዝም ብሎ አያትምም። የምትታተመዋ ገንዘብ እያንዳንዷ ከጀርባዋ ወይ እቃ አለበለዚያም ወርቅ መኖር አለበት። አለበለዚያ መንግስት ኃላፊነት የሚሰማው አያትምም። ምክንያቱም ያንን ካደረገ ኢንፍሌሽን ይመጣና ወይም ደግሞ የዋጋ ግሽበት ይመጣና ገንዘቡን ዋጋ ያሳጠዋል። ስለዚህ እንደዚያ ከሆነ ገንዘቡ ገንዘብ መሆን ይቀርና ወረቀት ሆኖ ቁጭ ይላል። ያ ማለት ገንዘብ ሲያጥር አያትምም ማለት አይደለም። ያትማል ግን መንገድ አለው። ያ የሚታተመው ገንዘብ ግን የመንግስት ብድር ይባላል። መንግስት ብድር አለበት ሲባል ያ ነው ብድር ውስጥ ገብቷል ባጀቱ ግብድር እንትን ብሏል ሲቃው ተቃውሷል ሲባል ያኔ ነው። ያም ማለት ወደፊት ከታክስ በሚሰበሰበው ገንዘብ ይተካል ማለት ነው። ሌላ ገቢ ቢኖር ከውጭ መንግስታት የሚያገኙት ድጎማ እርዳታ ሊሆን ይችላል። ዙሮ ዙሮ ዋናው ገቢ ግብር ወይም ታክስ መሆን አለበት እና ያንን ደግሞ እንዲያው ህዝቡ ግንዛቤ አድማጮ ግንዛቤ እንዲኖረው አራት አይነት ግብሮች አሉ። አንዱ የግል ገቢ ግብር ነው ፐርሰናል ታክስ የሚባል ከደሞዝና በግለሰብ ከተያያዙ ጥቃቅን ንግዶች የሚገኝ የትርፍ የሚቀረጥ ነው። አሁን ወያኔ የሚያደርገው ማለት ነው። ሌላው የካፒታል ትርፍ ግብር ነው ካፒታል ጌንስ ታክስ ይባላል። እሱ ደግሞ ቋሚ ንብረት ሲሸጥ ከሚገኝ ትርፍ ነው። ኃላፊነታቸው የተወሰነ ድርጅቶች ግብር ደግሞ አለ። እሱ ደግሞ ኮርፖሬሽን ታክስ ይባላል። ህጋዊ ሰውነት ያላቸው ድርጅቶች የሚከፍሉት ነው። ተጨማሪ ስቴት ታክስ የሚባል አለ። ቫሊዩ አድድ ታክስ ኦር ቪኤቲ ወይም ደግሞ በአሜሪካ እንደዚህ ባሉት ሴልስ ታክስ በእናንተ ጋር ምን እንደሚባል አላውቅም። በችርቻሮ
ሞምስ ነው የምንለው ሞምስ እንለዋለን።
የመጀመሪያው ላይ ነው እንግዲህ አሁን ማስቆር ያለብን። ያንን ስናተኩር ታክስን አንድ መንግስት ታክስ በሚያደርግበት በሚወስንበት ጊዜ የታክስ ህግ ሲወጣ መርሆች ወይም ፕሪንሲፕልስ አሉ። ዝም ብሎ ታክስ አይሞጀርም በህዝብ ላይ። ዋናዎቹ መርሆቹ ፕሪንሲፕልስ ደግሞ እኩልነትና ሚዛናዊነት ናቸው። እኩልነት እኩልነት ስንል ሁሉም ሰው ታክስ መክፈል አለበት ማለት ነው። ሚዛናዊነት ነው ደግሞ ስንል ወይም ደግሞ ፌርነስ ስንል ሁሉም እኩል ገንዘብ ይከፍላል ማለት አይደለም። እንደ አቅሙ ነው የሚከፍለው። የሚከፍለው በአቅሙ ነው። ያለ አቅሙ አንስተህ አትጭንበትም። ትንሽ የሚያገኝ ትንሽ ይከፍላል። ትልቅ ደሞዝ ያለው ለምሳሌ ትልቅ ቀረጥ ይከፍላል ወይም ደግሞ ትልቅ ታክስ ወይም ግብር ይከፍላል። ትርፍ የሚያገኝ በነገራችን ላይ ከትርፍ ላይ ነው የሚከፈለው። ይሄ የፐርሰናል ታክስ የሚባለው ከትርፍ ላይ ነው። ትርፍ ከሚያገኙ ደሞዝ አው ከደሞዝ ላይ ይቀነሳል። ግን ከትርፍ አትርፎ ትርፉ ተተምኖ ከዚያ ላይ ይሄን ያህል ፐርሰንት ትከፍላለህ ይባላል። እንዲያው የምኖርበትን ሀገር ትንሽ ልጥቀስላቸው። ዩኬ ለምሳሌ እስከ 11,500 ፓውንድ ድረስ በአመት የሚያገኝ አንድ ሰው በትርፍ መልክ የሚሆን በትርፍ መልክ የሚሆን ወይም በደሞዝ መልክ የሚሆን ምንም አይከፍልም ታክስ እዛ ላይ 11,500 ፓውንድ። ያንን ወደ ሀገራችን እንኳ ብትመነዝረው የትኛው ነጋዴ ነው የትኛው ከሰል ሻጭ ነው 15,000 ብር ፓውንድ ትርፍ የሚያገኘው? የለም። እና እስከ 11,500 ማለት ነው። ቤዚክ ሬት የሚባል አለ። ከ11,500 501 ጀምሮ እስከ 45,000 ያለው 20% ነው የሚከፍለው። ማለት 20% ማለት ነው። ከፍተኛ ታክስ ብራኬት ውስጥ ያሉት ደግሞ ከ45,000 አንድ እስከ 150,000 40% ይከፍላሉ። ከዚያ በላይ ደግሞ ያሉት 45% ይከፍላሉ። እንዲህ እያለ ትልቅ የሚያገኘው ትልቅ ይከፍላል፣ ትንሽ የሚያገኘው ወይ ምንም አይከፍልም ወይ ደግሞ በአቅሙ ይከፍላል ማለት ነው። ወያኔ ግን ምን እያደረገ ነው? እኩልነትና ሚዛናዊነት የሚባሉ መርሆች በሞላ የሉ። እንደፈለገ ነው። ስርዓት አልባ ገዢ ነው። ምንም ስሚከተሉት ስርዓት ያለ አይመስለኝም። ዝም ብለው ነው በህዝቡ ላይ የሚሞጅሩት፣ ጨርሶ ጭፍን በሆነ ማለት ነው። ህዝቡን ለማሻማጠቅ የተደረገ ይመስላል። ሚዛናዊነት ያለማመዛዘን ግብር በህዝብ ላይ መጫን ህዝቡን ለአመፅ እንዲነሳሳ መጋበዝ ነው። አመፅ ታሪካችን ብንመረምር ብዙ አመጾች ተመዝግበው ተቀምጠዋል። በዚህ እንዲያው ከታሪክ ወያኔ አይማርም እንጂ በግብር የተማረሩት አባቶች በግልጽ መንግስትን ሲፋለሙ አይተናል፣ ሰምተናል። አብያቅራሩም በረሃ የገቡበት አለ። እንደው አንዱ ልትቀሰለ ይገብር ካላችሁ አሳማም ይገብር ይገብር ካላችሁ ዝንጀሮም ይገብር የመንግስት አይደለም ወይ የሚጭረው አፈር ተመልከት ከዚህ ድረስ ነው የተማረረ ህዝብ በዚህ በቀረጥ ያለ ሚዛናዊነትና ያለ ፌርነስ ማለት ነው ያለ እኩልነትና ያለ ሚዛን ያለ አቅም የሚጫንበት ህዝቡን ያስመረረዋል የሚበላውን ያጣ ህዝብ መንግስቱን ይበላል ብሏል
መራራ ጉዲና
ያለው መራራ ጉዲና ዶክተር መራራ ጉዲና ጓደኛዬ እንዲህ ብሏል ምንም ባለምም አይተናል በነገራችን ላይ ለምሳሌ እዚች ምኖርባት ሀገር እንግሊዝ ሀገር እኔ እዚህ ያለው ማርጋሬት ታቸር የምትባለው ጠቅላይ ሚኒስቴር ፖል ታክስ የሚባል ታክስ ህዝብ ላይ ደፍድፋ ነበረ ያን ጊዜ ስትሷ ያንን ስራ ላይ ልታወርድ ልታውል ስትነሳ ተዋርዳ ስልጣኗን አጣ ነው የተባረረችው ልብ በል ከዚያ በኋላ ምንም አላገገመች ምንም ሰውም አልሆነች መጨረሻ ላይ ይኸው ሞተች ተመልከት ይሄን ያህል ነው ህዝብን የሚያስመርረው ህዝብን ለማስመረር ስትፈልግ ሚዛናዊነትና እኩልነትን መርሆ ተከትለህ ነው ህዝብ ላይ ገንዘብ ግብር እንጭ ነው አለበለዚያ ነገር ፍለጋ ነው ወያኔ ትላንት እንዳው እኔና አንተ እንዲሁ በእንትን ስንወያይ እንደው ሰላም አይወድለትም
ሰማ ማን ነው ወንድሙ አንድ አባባል አለ አሁን ስታን ሲያነሱት እንትን ያለኝ ቅር ሲል አይወድ አልወድም የሚል መርሆ አላት ይላሉ ወያኔ
በጣም ትክክል ነው ሰላም አይወድለትም በጣም የሚገርሙ ፍጡሮች ናቸው ውሸታት ደግሞ የሚገርመው ህዝብን ከህዝብ ማጋጨት ውሸት ለምሳሌ በሚዋሹበት ጊዜ አቤት ውሸት ስትል ያኛውን የዋሹትን ለመሸፈን የበለጠ ውሸት ይዋሻሉ። ያን ጊዜ መጀመሪያ የዋሹትን ትረሳና ኋላኛው ላይ ታተኩርበታለ። በዚህ ነው የሚተዳደሩት። ቀውስን በቀውስ ነው እነዚህ ሰዎች የሚያስተናግዱት። ያ ጤናማ አይደለም። ህዝቡ በሚሰሩት ክፉ ስራ እንደጠላቸው አንቅሮ እንደተፋቸው ያውቃሉ። በሰላም የሚኖረውን ፈጥለጥ ብሎ የሚገዛላቸውን የከተማ ለፍቶ አዳሪ ዝም ብሎ ከኑሮ ጋር እለት ተእለት መላተሙ አልበቃ ብሏቸው በበለጠ ለማብሸቅ ይመስለኛል። ያለ ምንም ግንዛቤ ከአቅሙ በላይ ግብር ጫኑበት። በዚህ ላይ መክፈል የማይችሉ የንግድ አንድ ሰው ለምሳሌ ህይወታቸው አልፏል። ራሳቸውን አጥፍተዋል። ህይወት ጠፍቷል። አንዳንዱ ግን ምንም ምልህ ያው አብዛኛው በጎንደር በጎጃም ደግሞ አይተናል፣ በወሎ አይተናል፣ ሌሎችም ደቡብ አካባቢ አይተናል፣ በአምቦም አይተናል። ሰው ያስቸኳይ ጊዜያቸውና ኮማንድ ፖስታቸውን ዘግቶ በግልጽ ይቃወማቸዋል። ጎጃም፣ ጎንደር፣ ወሎ ግብር መክፈል አቅቶን ራሳችንን ከምናጠፋ አንገት ለአንገት ተናንቀጥ እንሙት ያሉ ብረት አንስተው ዱር ገብተዋል። ሰሞኑን ሰምተነዋል። ነጋዴዎች ሱቃቸውን ዘግተው ቤታቸው ተቀምጠዋል። ምንም አይነት ማስፈራራ ምን ቢያደርጉ ፍንክች አላደረጋቸውም። ይህ መርሆ ቢስ ግብር ይዟቸው ሊሄድ ነው። አመድ ሁለቱም ነው ማለት ይዟቸው ነው የሚሄደው።
በጣም ያሳዝናል ወንድሙ። እኔ አንዳንድ ጊዜ ሎጂኩ አይገባኝም። እንደው ተራ ሎጂክ እንደኔ አይነቱ ለይማን ማን ነው ተራ ሰው ሊገባው የሚገባቸው ሎጂኮች ሊገቡኝ አልቻሉም። እስቲ አድማጭ አለኝ መሰለኝ ምን እንደሚል አድማጫችንን እናዳምጥ። ሃሎ ሃሎ።
አቤት አቤት።
ተናስተልኝ
ተናስተልኝ።
መልእክት ነው ያለሁት? ጥያቄ ነው ያለሁት?
ጥያቄ ማስተያየትም ነው።
እሺ አጠራርገው የጊዜ ጥረት ስላለብኝ አጠራርገው ይቀጥሉ። ወንድሙ እየሰማዋቸው ነው? ኦኬ። በቀጥታ የሚሰማው አይመስለኝም። እኔ አሰማለሁ። እሺ ይቀጥሉ። አጠራርገው ጥያቄውን።
ይገባው የሚገባቸው ነው ዲኮስ ይገቡኝ አልቻሉ። እስቲ አድማጭ አለኝ መሰለኝ ምን እንደሚል አድማጫችንን እናዳምጥ።
አይ ቲንክ ይሄ ይካለፍ መሰለኝ። እሺ ጥያቄውን።
አቤት አለው አለው።
ጥያቄ ይቀጥሉ።
መልእክት ነው ያለው? ጥያቄ ነው ያለው?
ይሄ እንትን
ጥያቄ ማስተያየትም ነው ያለኝ።
አጠራርገው የጊዜ ተሳለብኝ አጠራርገው ይቀጥሉ። ወንድሙ እየሰማዋቸው ነው?
ዶክተር ወንድሙ አይሰማውትም?
አይሰማውትም ከሬዲዮኑ ወይንም ከሚያዳምጡበት ራቂ ባሉና በቀጥታ ከኔ ጋር ያወሩ ወይንም ደግሞ ጥያቄውቱን ይወርውሩ።
ዶክተር ወንድሙ እየሰሙኝ ነው? አሁንስ?
አይሰሙት ምንን ከሰሙኝ ጥያቄውትን ይወሩሩ። አይ ቲንክ ይሄ ካዴፍ እንትን መሰለኝ።
ዶክተር ወንድሙ እንዴት ሰነበቱ? ደህና ነዎት ወይ? በግል በህይወት በግል ህይወቶ ለደረሰቦት መከራ እና ሀዘን ተካፋዮት ነኝ። ግን ዶክተር ወንድሙ በአንድ ወቅት የመለስ ዜናዊ ልጅ በተለያዩ ባንኮች ያስቀመጠችውን ገንዘብ ሲያጋልጡ ሌላም ነገር ሲሰሩ ነበር። ከዛ በኋላ ግን ድምጾ ተፍቷል። ትግሉ አበቃ ብለው ነው ወይስ ምን ችግር አጋጥሞት ነው የሚል ጥያቄ ነው ያለኝ። በእርግጠኛነት አህመድም ታስታውሳለህ፣ የመለስ ዜናዊ ልጅ እንግሊዝ ሀገር ውስጥ ያስቀመጠችውን ገንዘብ በይፋ ለአደባባይ ለእንግሊዝም መንግስት ያጋለጡ ናቸው ዶክተር ወንድሙ። ከዛም ብዙ ነገር ይሰሩ ነበር ግን ድምጻቸው ጠፍቷል። ለምን ነው ጥያቄ?
በጣም ጥሩ አመሰግናለሁ። ጥያቄውን በአንድ መስመር ላይ ስላልገባችሁ እሳቸው ሊሰሙ አይችሉም። አሁን እስቲ ከሰሙኝ እኔ ጥያቄውን አስተላልፋለሁ። ዶክተር ወንድሙ ይሰሙኛል? በጣም ቆንጆ። ጥያቄውን የሰሙት አይመስለኝም። በቀጥታው በሬዲዮው ስልክ ነው የተደወለልንና የገቡት። ከዚህ ከኢካደፍ ከሚሉት የኢትዮጵያኖች እንትን መድረክ ይመስለኛል። ለዚህ ነው ኤኮ ነበረው። ጥያቄው ምንድነው? ዶክተር ወንድሙ በግል ለደረሰቦት እንትን ተካፋዮት ነው ችግር ተካፋዮት እንደምንኖት ወዘተ ካሉ በኋላ አድማጯ የጠየቁት ምንድነው? በአንድ ሰሞን የመለስ ዜናዊ ልጅ በለንደን በእንግሊዝ ሀገር የሰበሰበችውን ገንዘብ ሲያጋልጡ የቆዩ ሰው ነበሩ፣ ግን ከዛ በኋላ ጠፍተውብናል። ለምንድን ነው የጠፉትን የሚል ነው ባጭሩ።
እሺ፣ እሱ ምንም አይደለም። እንግዲህ ዋናው ነገር የእሷን አጋልጬ ሳይሆን ብቻ ሳይሆን ከዚያም በኋላ ብዙ አርቲክሎች እየጻፉ ነበረ፣ የሚሰሩትንም እያጋለጥኩ ነበረ።
እኔ ምስክር ነኝ ዶክተር ወንድሙ፣ እኔ ምስክር ነኝ።
አዎ፣ ብዙ ጊዜ ጽፌያለሁ፣
አውቃለሁ።
ትራውስ እንትን ሰርቻለሁ። እቺን ሁለት አመት ግን ቅድም ወንድሜ ከዚያ ጋራ በግል ደረሰብህ ስላሉት ጉዳይ ያው ያውቁታል ማለት ነው።
አይ ነው።
ስለዚህ ትንሽ ከባድ ሀዘን ስለደረሰብኝ ከባድ ነገር ስለደረሰብኝ በግል እንትኔ እሱን ህይወቴን ትንሽ የመቃወስ ጉዳይ ስለነበር እሱ ሳስተካክልና ስራዬም ላይ ትንሽ እንዳይበደል ስራውንም ለመስራት ብዬ ነው የጠፋሁት። ያ ማለት ወያኔን ትግል አላቆምኩም፣ ገብሬ እነሱ ጋር አብሬያችሁ ነው ወያኔ እስከሚወድቅ ድረስ ወይም ደግሞ አገራችንን ጥሏት እስኪሄድ ድረስ ወይም ደግሞ ልብ ገዝቶ በነገራችን ላይ ልብ ገዝቶ እንደ መንግስት ቢሄድ ማድረግ ቢጀምር ችግር የለብኝም። ማንም ቢገዛ ችግር የለም። ግን በዚህ አይነት ህዝብን እያሰቃዩ እስከ ገዛ ድረስ አልጠፋም አለው። አሁን ደግሞ ይሄውና ስዊድን ሬዲዮ ምስክሬ ነው። ይኸው ተመልሻለሁ። ይኸው በምጠየቅበት ጊዜ መልስ እሰጣለሁ። እናንተም ጋር እግዚአብሔር ይስጣችሁ አክብራችሁን። ብዙ ጊዜ ኢካዴፍ ብዙ ጊዜ ጋብዛችሁን የልቤን የማስበውን ከእናንተ ከወንድሞቼና ከእህቶቼ ጋር ተካፍያለሁ፣ ተነጋግሬያለሁ። እንዲያው የህዝባችንን ብሶት ልቀጥልና የዚህ ቅድም አራት ታክሶች ጠቅስቴ ነበረ ትዝ ይልህ እንደሆነ።
አዎ፣ ትክክል።
ፐርሰናል ታክስ ብያለሁ፣ ህጋዊ የሆነውን ነው የምነግርህ። ፐርሰናል ታክስ ብያለሁ፣ ኮርፖሬሽን ታክስ ብያለሁ፣ ቪኤቲን ቫሊዩ አድድ ወይም ሴልስ ታክስ ብያለሁ እና ካፒታል ጌንስ ብያለሁ። እነዚህ አራቱ ናቸው። ከነሱ በላይ ህዝባችን ላይ ወያኔ የሚጭነው ታክስ አለ። ከዋና ዋናዎቹ ግብሮች ውጪ ሌላ ግብር ጭነውበታል። የአባይ ግድብ ብለው ሱር ሰርታክ የሚባል ሰርቶ አደሩ ላይ ጭነውበታ ይሁሉ የከፋው ህዝብ የተነሳ እለት ወየውለት ለወያኔ ሌላም በቃ በተለያየ መንገድ ይህን ህዝብ ይገፉታል። የዋጋ ግሽበት በዚህ ላይ አለ እና እንዲሁ ህዝባችን እንዲህ ይላል እንዲህ ጢሶ የነደደ እንደሆን ያመዱ መፍሰሻ ቤት በኩል ይሆን እያለ ነው ህዝባችን። እኔ በዚህ ላይ ድል ለኢትዮጵያ ህዝብ ነው የምናስበው። ሌላው መነጋገር ምናልባት ካለብን እንነጋገራለን፣ ግን ውጪ ያለን ኢትዮጵያውያን በፖለቲካ የተሰባሰብ በሂማን ራይት አካባቢ የተሰባሰብ በተለያዩ ድርጅቶች ውስጥ ያለን ኢትዮጵያውያን እጅ ለእጅ መያያዝ ያለብን አሁን ነው። ጊዜው እኮ 25 ዓመት ወያኔን እየተቃወምን ግን እርስ በርሳችን መነጋገር አቅቶን እየተነጣጠልን እየተመታ ነው ህዝባችን። ምን እያደረግን ነው እኛ? እስቲ ወደ ህብረቱ እባካችሁን እንተባበር፣ እባካችሁን አንድ እንሁን። ያ ማለት እንተባበር ሁሉም ይላል፣ ግን ትብብሩ ሲመጣ ትብብሩ ላይ የለም። እባካችሁን እንተባበር፣ እባካችሁን ልብ እንግዛ። ህዝባችንን እያሰቃየ ከዚያም አልፎ ወያኔ እንደሆነ አገሪቷን ለመበታተን ታጥቆ ተነስቷል። አባይ ፀሐዬ ባለፈው አመት ያለውን አይታችኋል። ምናልባት የጻፍኩትን ነገር ነበረ በዚያ ላይ አይታችኋል። እኛ ከሌለን ኢትዮጵያ ትበታተናለች ብሏል። እሱ ይሄድና ኢትዮጵያ ስትበታተን እስቲ እናያለን። ኢትዮጵያ ልጆች ከሱ የባሱ ከነሱ የባሱ እውቀት ያላቸው አገሪቷን በተሻለ ሊያስተዳድሩ የሚችሉ አሉ።
ዶክተር ወንድሙ የአባይ ፀሐየን እንትን እኛ ከሌለን ትበታተናለች የሚለውን ሲናገሩ አንድ ትዝ የሚለኛል። ስስታም አባት ብቻውን መብላት የሚወድ አባት በሬ አርዶ ልጆቹና ባለቤቱ እንዳይበሉ ሲል ሐኪም አዟል ይሄን ስጋ ብቻህን ካልበላህ ሌላ ሰው ከተካፈለ ትሞታለህ ብለውኛል ብሎ ብቻውን መብላት ሲጀምር ሰልችቷቸው ቤተሰቦቹ ድብንበል እንደሱ ከሆነ ድብንበል እኛም እንበላለን ብለው በሉና ሰውየውም ሳይሞት ቀረ። የሱ አይነት ቢጤ ነው የዚህ እኛ ከሌለን ትበታተናለች። በነገራችን ላይ የአንድነትን ጉዳይ ካነሱ አይቀር እንግዲህ አራት ደቂቃ አለችኝ። እቺን አራት ደቂቃ ነው የምጠቀመው። በዚህች አራት ደቂቃ ውስጥ ይመልሱልኝ ባጭሩ። አንድነት ያስፈልጋል፣ ምንም ጥርጣሪ የለውም። ነገር ግን የምናየው ምንድነው ኢትዮጵያ ውስጥ ህዝቡ አንድ ሆኖ የአማራው ደም የኔ ደም ነው፣ የኦሮሞው ደም የኔ ደም ነው ሲል በውጭ አሉ የተለያዩ ድርጅት መሪዎች ነን የሚሉ እነሱ የታገሉ ይመስል ውጭ ቁጭ ብለው እነሱ እንመረዋለን ወይንም ደግሞ እንወክለዋለን የሚሉትን ህዝብ እንዳይተባበር እዚህ ቁጭ ብለው ተንኮል ይሰርባሉ። እንደነሱ አይነቱ የወያኔ አገልጋይ ነው ወደዱም አልወደዱም የወያኔ አገልጋይ ሆኖ ነው የተቀመጠው የሚሉ አሉ። እርሶ በሶስት ደቂቃ ውስጥ ምን ይላሉ ለእንደዚህ አይነቱ ድርጅቶችና ግለሰቦች የራሳቸውን ዝና ለማትረፍ ለሚታገሉት?
አህመድ፣ እኛ ለመከፋፈል ዝግጁ ነን። ሁልጊዜ ለመከፋፈል በጣም ፈጣን ነን። ትንሽ ነው የሚበቃን። እኔና አንተን ለማጣላት ቀላል ነው፣ በጣም ቀላል ነው። ወንድሙ አህመድን እንዲህ ይልሃል ብለው ሲነግሩ ጠላቶቻችን እኛ እንድንተባበር የማይፈልጉ ሰዎች እንዴት እለካለሁ ትላለህ። የውጭ ያለነው ይሁን ፖለቲካ ድርጅቶች አንድነት መፍጠር ያልቻሉት ወያኔ በውስጡ እየተሰገሰገ ተቃዋሚ የመሰለ የሚነዛላቸውን እየተቀበሉ ነው የሚያንጸባርቁት እንደ ገደል ማሚቶው መልሰው። ስንት ሺህ ነው ቁጥሩ ላላስታውሰው። ወያኔ አሰልጥና በፌስቡኩ በምኑ ረጅታብናለች። ብላክ ሜሊንግ ብታይ ጉል ነው። እኔ ራሴ ስንት ጊዜ ብላክ ሜል እደረጋለሁ። ብላክ ሜሊንግ አለ በዚህ በቃ አማራውን መስለው ይገቡልሃል። አማራውን መስለው ገብተው አማራ ተጨቆነ ይሉና ኦሮሞውን ሙልጭ አድርገው ይሰድቡት። ኦሮሞውን ደግሞ ኦሮሞውን ነን ብለው አማራው ጨቋኝ ይሉና በቃ ገብተው በዚህ በፌስቡክ ስለ አማራ ጭቆና ያንን እያገኑ ነው ያጮሁታል። ከዛ እኛ እርስ በራሳችን እንባላለን የኢትዮጵያን ህዝብ ዞር ብለን አናየውም እንዴት አድርጎ ያ የወያኔ አጀንዳ ክራሽፏል የጎንደር ህዝብ ወጥቶ የኦሮሞ ኦሮሚ ኦሮሞ የኦሮሞ ደም የሚፈሰው የኦሮሞ ደም የኔ ደም ነው ሲል ያ ዝም ብሎ ለለበጣ አይደለም የጎንደር ህዝብ ውስጥ ያለው ደም የኦሮሞ ደም አለበት ይሄ ታወቀ ነው ከ16ኛው መቶ ክፍለ ዘመን ጀምሮ ደሙ ተደበላልቋል የአንዲት አማራ ደም አንድ ኦሮሞ ካፈሰሰ ያ የኦሮሞ ደም ነው ማወቅ ያለበትና ከርስ ይሆንበታል እርግማን ይሆንበታል ያንን አውቋል ህዝባችን እዚህ ያለነው ግን ለወያኔ ቡችሎች እጃችንን እየሰጠን ነው የተለቀቁብን የወያኔ ቡችሎች አሉ በስንትና ስንት ሺ ብር ዶላር ሰልጥነው እዚህ የተለቀቁብን አሉ ግማሹም አሰልጣኝ ነው አብረተናት በነገራችን ላይ ሌላው አሰልጣኝ ሞሳድ ነው የታወቀ ነው በደንብ ገንዘብ ተከፍሎ ነው ይሄ ህዝብ መሃል ሽብር ለመንዛት የተለቀቁት እና ብልጥ መሆን አለብን የፖለቲካ ድርጅቶች ድሮ ለደርግ አምባገነን ኢህአፓ ነበረ ጭራቁ ኦኬ ያሁኑ ደግሞ ጭራቅ ማን ነው ግንቦት ሰባት ነው ልብ በሉ ግንቦት ሰባትንና ሌላውን ማጣላት ነው አሁን ያለባቸው ከሌላው ጋራ ከሌሎች ድርጅቶችን ከድርጅቶች ማባላት ነው ይሄን ደግሞ ይተከነውበታል እኛ ደግሞ ብልጠት ይጎለናል ብልጠት ማለት እውቀት ያስፈልገናል መንቃት አለብን የጠላትን አካሄድ ማወቅ አለብን በየፌስቡኩ ማራገብ የለብንም ልዩነትን በየፌስቡኩ ማራገብ ያለብን አንድነትን ነው እያንዳንዳችን ተነስተን መስበክ ያለብን አንድነት ነው አንድነት ደግሞ ይመጣል በዚህ ላይ ደግሞ እግዚአብሔር አለልን
ዶክተር ወንድሙ እጅግ በጣም አመሰግናለሁ ትንሽ ቅር የሚያሳዝነኝ ልቤን የሚያሳዝነው እንደርሶ ያሉ እንደነ ፕሮፌሰር ሰይድ ያሉ እንደነ ዶክተር ታደሰ ብሩ ያሉ ሌሎችም ምሁራን የኢትዮጵያ ምሁራን ብዙ ማውቃቸው ጓዶች ሀገራቸው አስተምሯቸው ያዳ ህዝብ አስተምሯቸው ሀገራቸው ገብተው ማገልገል ሲችሉ ውጭ ለባዕድ ሀገር አገልጋይ ሆነው መቅረታቸው አሳዝነኛል ይሁን እስከ ጊዜው ለማንኛውም ዶክተር ወንድሙ ከኛ ጋር ሆነው ዛሬ ይሄንን ትምርታዊ ማስረጃ ስለሰጡን እጅግ በጣም አመሰግናለሁ እንገናኛለን ገና ብዙ ምንዋያየዋለን ጤና ያስጥልኝ ለጊዜው መልካም ቀን
በጣም አመሰግናለሁ ስዊድን ውስጥ ያላችሁ ወንድሞቼና እህቶቼ ሰላምታዬ ይድረሳችሁ ይሄን ሬዲዮ በጣም አመሰግናለሁ ደህና ሆኑልኝ
ጤና ያስጥልኝ ደህና
ዜና ለቲያትር አፍቃሪዎች
የሰገደላት ጉብቱን ያጭነ ካለ መስራይ ሞቶ ከተማት ቴዎድሮስ
በጌትነት እንየው ተደርሶና በጣይቱ የቲያትር ማዕከል ተቀናብሮ የተተወነውና በአሜሪካንና በካናዳ በተለያዩ ከተሞች ከፍተኛ አድናቆትን ያተረፈው የቴዎድሮስ ራእይ የተሰኘው ቲያትር በቅርቡ በአውሮፓ የተለያዩ ከተሞች የሚታይ ሲሆን
እነሆ በስቶክሆልም ከተማ በኦክቶበር 1 2017 ዓመተ ምህረት ከቀኑ 14 ሰዓት ጀምሮ በሃሎንዳ ፎልኬትዩስ አዳራሽ የቴዎድሮስ ራይ ትዕይንት የሚቀርብ መሆኑን ስንገልጽ በታላቅ ደስታ ነው። በዚህ ትዕይንት ላይ ዓለም ፀሐይ ወዳጆን ጨምሮ የተለያዩ ታላላቅ አርቲስቶች ከአሜሪካና ከኢትዮጵያ ይገኙበታል። እንዳያመልጦ በዚህ ዝግጅት ላይ ቴዎድሮስን በእውኖ የሚያውት እንደሚመስሉ አትጠራጠሩ። ስለዚህ ከቤተሰቦ ጋር በመሆን የቴዎድሮስ ራእይን ይመልከቱ። ቀን እሁድ ኦክቶበር 1 2017 ዓ.ም ሰዓት ከ14 ሰዓት ጀምሮ ቦታ ሃሎንዳ ፎልኬት ዩስ። የቴዎድሮስ ራእይ
አርማጆቻችን እንግዲህ ፕሮግራማችንን በቀጠለ ነው። አሁን
አንዳድማጫለን
መስመር ላይ አንዳድማጫለን።
አዎ አንዳድማጫለን። የሽያርጊቱ የክትቱ የሚለውን ዘፈን ግጥምና ዜማ ድራሲ ማን ነው በሚለው ጥያቄ መሰረት
አውቃለሁ የሚሉ ናቸው።
አዎ
ቀጥታ ገብቼ
መልሳለሁ ብሏል። እኚህ ሰው ግን የጨዋታ ፕሮግራም በማዘጋጀት ይታወቃሉ። አቶ ብሩክ በረከት ይባላሉ። እሳቸውን በቀጥታ መስመር ወደ
መልሳቸው ልክ ሆነ አሁን እንሰማለን።
ኦኬ የርና አይ ነው ተናስተልኝ ይቀጥሉ።
በግድ ባየር ላይ መናገር ያለብኝ ያልከው እኔ መልሱን እርግጠኛ 100% አውቃለሁ በማለት ነው?
አይ አይደለም አይደለም። ይሄ መልሱን ማወቅ በጣም ከባድ ይመስለኛል። ለብዙ ሰው ራሱ ጋሽ ማህሙድ ካልተናገረው ከባድ ነው። ግን እንዲህ ባፈ ታሪክ የሚባል ነገር ስላለ ስለሱ ለመናገር ነው። እንዴት ትልልቅ ሰዎች ምናምን የሚናገሩት በዚህ ዘፈን ዙሪያ ታሪክ ስላለ በዚያ አጋጣሚ ልናገር።
መልሱ ምንድነው? በነገራችን ላይ
መልሱ እንግዲህ አንድ የአየር ኃይል ባልደረባ የነበረ ፍቅሩ የሚባል ሰው ነው ገጣሚው ነው ነው የሚለው የሽያርጊቱ ለምትባል አንድ የደብረ ማርቆስ ልጅ የኮተቤን የመምህራን ኮሌጅ ተማሪ ለነበረች የገጠመው ግጥም ነው ጋሽ ማሙድ የዘፈነው ነው ነው የሚለው። ወይም ይህንን ነው ሲባል የሰማ ነው። እኛም በአካባቢያችን ትልልቅ ሰዎች ሲያወሩ
የሀብታም ልጅ ነች የወታደር ልጅ ነች እኔም እንደዚህ ሰማ ነበረ። እስቲ በደንብ ተናገር።
አዎ የሀብታም ልጅ ነች። ያው ጮማ ለምደሻል ሰልችቶሻል ሁላ ይላል። እንዲያውም አማርኛ እንዳለሽ አስረጃቸው ውስጡን ተንትነሽ ፍቅሩ አሸንፎኛል መሄዴ ነው ራፉት ብለሽ ይላል። እና ፍቅሩ ያው ሁለት ነው። አንደኛ ፍቅሩን ነው፣ ሁለተኛ ደግሞ ፍቅሩ የሰውየውን ምስል ነው። እሱ ነው ወጣት።
እውነት ቢሆን በጣም አሪፍ ነው። ፍቅር ከገንዘብ ከሀብት ከምን በላይ ነው ለማለት ነው አይደለም እንዴ ዘውዱ?
አዎ የሚገርም።
ያው ድሮ ነው እኮ ያሁኑን አይደለም። ያው በድሮ ጊዜ ነው።
አሁን ፍቅር አይበልጥም ማለት ነው?
አይ አሁንማ ምን ተከራይቶ ሄዷል። አሁን ፈቀሬ ነው። አሁን የኛው የቀደምት ታሪክ ነው። በአሁን ጊዜ እርግጥ ከባድ ነው። እንደዚህ አይነት መስዋዕትነት የሚከፍል ሰው ብዙ የለም በዘመናችን።
በህግ አምላክ እንዴት የለም?
ሊኖር ይችላል ግን ያው ብዙ አይደለም። በፊት ግን እንደዚህ አይነት ታሪኮች ኖርማል ነበሩ። አሁን ግን ያው ጊዜውም ትንሽ ከፍቷል። ያው ከባድ ነው በአሁን ጊዜ። ያው ታውቀዋለህ ጊዜው ትንሽ ያው የጥቅም ጊዜ ሆኗል። ትንሽ ያው ገንዘብ ምን ላለው እንጂ እንደዚህ ፍቅር ምናምን አሁን ፍቅር ያለው ፊልም ላይ ብቻ
ፍቅር ሲፈለግ ፊልም ላይ ማየት ነው ነው የምትለኝ?
አዎ እንጂ የፍቅር ታሪክ በአሁን ሰዓት የሚገኘው ፍቅር ላይ ነው እንጂ መሬት ላይ የለም። ፊልም ላይ ብቻ ነው የምታገኘው እንደዚህ
መልሱ።
በተለይ ኢትዮጵያ ፊልሞች ላይ ነው በአሁን ሰዓት ያለው የፍቅር
ነገር። ትክክል ነው የገለጹት ይሄን አባባል። አባባሉ እንደከፋል እኔ
ማልሶ እና ለቀመ ያዘጋጀው ሰውዬ ሰጣው መልስና
አው
እሳቸው ተናገሩት አሁን ተዛብሏል።
በርግጥ ጥያቄውን ይላኩልን የዘውትር ለኢትዮጵያ ድምጽ ሬዲዮ ጥያቄው መላክ የሚተባበሩን ግለሰብ የዘፋኙን ስም ተክሰዋል። የግጥምና ዜማ ደራሲ አንድ መኮንን እጩ መኮንን እንደሆነ ነው የገለጹት። ስካሁን በጋሃድ ኬሌ ነው የሚባል ስም አልተነገረም ነው የሚሉት። ግን የዜማው ደራሲ ተዘራ ኃይለ ሚካኤል የሚባል ሰው እንደሆነ ነው እርግጠኛ ሆነው የተናገሩት።
እኔ ነኝ ተዘራ ማስደስታችሁ ከሙዚቃ ጋር የሚለው እንቱ ዘፋኝ ነው አይደል? ተዘራ ኃይለ ሚካኤል መሰለኝ።
አይ ዶንት ኖ ስማራ
ምን ደስ አይነት ተዘራ ኃይለ ሚካኤል የሚባል ደስ ነው ማቀው።
አይ ጥሩ ማብራሪያ ሰጥቷል መስመር ላይ ያሉት ሰው ለማንኛው
የዘውትር የመዝናኛ ፕሮግራም አዘጋጅ ሆኑት አቶ ብሮክ በረከት በአየር ላይ ተገኝተው ስለሰጡን ምላሽ ያመሰገንን የዛሬ ፕሮግራማችንን
እንግዲህ በአዲስ አመት ሙዚቃዎች በአዲስ አመት
በሚቀጥለው ሳምንት ፕሮግራማችን በአብዛኛው ሙዚቃ ፕሮግራማችን ወደ አዲስ አመቱ ፕሮግራም እንትን የሚል ይሆናል ያተኮረ ይሆናል። እንግዲህ እስከ ሳምንት መልካም ሳምንት የምንላችሁ እኔ አህመድ
እኔም ዘውዱ ነኝ
እኔም ግሩም
መልካም ሳምንት።
ሰው በትክክል ነው መቶ አለቃ ፍቅሩ የግጥም ደራሲ ናቸው ከአረብ ኮነልክ የነበሩ ብለዋል እና ገርሟቸዋል ብዙዎቹ እና ይህን ነው ለመንገር ነው።
አዎ ሙሉ ታሪኩን ገልጾታል ብሩክ በረከት እናመሰግናለን።